እግዚአብሔር ይመስገን። ሮሜ ምዕራፍ 5 ላይ የጌታ ቃል ምን እንደሚል አነባለሁ። በጌታ በኢየሱስ ስም አነብላችኋለሁ። እንግዲህ በእምነት ከጸደቀ በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናልና በእግዚአብሔር ክብርን ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናን፣ ፈተናን ተስፋ እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል እግዚአብሔር ቃል። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም እንጸልያለን። እግዚአብሔር አምላካችን እጅግ አድርገን እናመሰግንሃለን። በዚህ ስፍራ በስምህ ጥላ ስር ተሰብስበን ጌታ እግዚአብሔር ሆይ ያንተን ቃል አንተ ለበጎች የምታሰማውን ድምፅህን ልንሰማ፣ ምክርህን ልንሰማ፣ የእግዚአብሔር በጎ ሀሳብ ወደኛ እንዲመጣ ይህ ጊዜ ጌታ ሆይ ለእኛ ተሰረት ስለተሰጠ እናመሰግናለን። የቃልህን ደጆች ክፈትልን። ወደ እውነት ሁሉ በሚመራን በአንተ መንፈስ እግዚአብሔር ሆይ እንድታስተምረን፣ እግዚአብሔር ሆይ ሰማያዊ ሀሳብ ሁሉ እንዲገለጥልን በጌታ በኢየሱስ ስም እንለምንሃለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ አሜን። እግዚአብሔር የተመሰገነ ይሁን። ብዙ ጊዜ እኛ የመሰረተ ክርስቶስ ቤተ ክርስቲያን ያው የመንፈስ ቅዱስ የጸጋ ስጦታዎች የምታምን ቤተ ክርስቲያን ነች። ጸጋ ስጦታዎችን ስናምን በአብዛኛው መንፈስ ቅዱስን ከእግዚአብሔር ጸጋ ስጦታዎች ጋር አያይዘን ነው የምናምነው። ነገር ግን አሁን ባነበብኩላችሁ በእግዚአብሔር ቃል ውስጥ መንፈስ ቅዱስ ወደ እኛ ሲመጣ የጸጋ ስጦታዎች ይዞ አይደለም የመጣው ይላል። ይሄ ክፍል ምን ይዞ ነው የመጣው ይላል። ያነበብኩትን አስተውላችሁ ከሆነ ያነበብኩትን ካላስተዋላችሁ ስብከቴን እቀይራለሁ። ስለማስተዋል መሰብከው እንደገና አነባለሁ። በጌታ በኢየሱስ ክርስቶስ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። መንፈስ ቅዱስ ሲሰጠን ምንድን ነው ይዞ የመጣው? እስኪ ድምፃችሁን ከፍ አሉ። ድምፃችሁ አይሰማም። የእግዚአብሔርን ምን ፍቅር። ክብር ለእግዚአብሔር። ይህንን አስባችሁ ታውቃላችሁ? የእግዚአብሔር መንፈስ ወደ እኛ ሲመጣ ይዞ ያመጣው የመጀመሪያው ነገር በውስጣችን ምን ነው? የእግዚአብሔርን ፍቅር። ክብር ለእግዚአብሔር። ብዙ ሰዎች የእግዚአብሔር መንፈስ በአብዛኛው በጣም ብዙ ክርስቲያኖች ኢቭን አገልጋዮችን ጭምር መንፈስ ቅዱስን የሚያስቡት ሲመጣ ይሰጠናል ብለው የሚሉት ምንድን ነው? ስጦታ ነው። ስጦታዎችን ይዞ የሚመጣ ለምን ይመስላችኋል? የእግዚአብሔርን ፍቅር ይዞ የመጣው ይህንን ሚስጥር ነው አብረን የምንማር። ለምን ይመስላችኋል መንፈስ ቅዱስ የእግዚአብሔርን ፍቅር ይዞ የመጣው? ይህን የሚያስብ እስኪ በልቦናችሁ በአይነ ህሊናችሁ ይህንን በርቡት። በዮሐንስ ወንጌል ምዕራፍ 7 ላይ እግዚአብሔር ቃል የሚለውን ነገር አብረን እንመለከታለን። ጌታችን ኢየሱስ ክርስቶስ በኢየሩሳሌም ከተማ በበዓል ቀን እንደዚህ ሲል ተናገረ። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖረው ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ክብር ለእግዚአብሔር። ምን አደረገ? ጮኸ። ጌታ ኢየሱስ ክርስቶስ ለምን በጩኸት ይናገራል? ምን ቢሰማው ነው ይሄንን የሚያስጮኸው ነገር? መቼ ነው አንድ ነገር ሰው ሲናገር የሚጮኸው? ያ የሚናገረው ነገር ያለውን ውበት፣ ያ የሚናገረው ነገር የሚያስከትለውን በረከት፣ ያ የሚናገረው ነገር የሚያመጣውን ጥቅም ትልቅነቱን ሲያስብ እግዚአብሔር ተመሰገነ። የእግዚአብሔር ልጅ ኢየሱስ ክርስቶስ በዚህ ቦታ ላይ ምን አለ? ማንም የተጠማ ቢኖር ማንም የሚል ቃል ተናገረ። ማንም ማለት ምን ማለት ነው? ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም፣ የተማረ ያልተማረ የለም፣ ሀብታም ድሃ የለም። ማንም ማንም። ቀጥሎ ምን አለ? የተጠማ የተጠማ ሰዎች ውሃ ይጠማሉ፣ ሰዎች ብዙ ነገር ይጠማሉ። ነገር ግን መንፈሳዊ ጥማት ግን የተለየ ነገር ነው። የእግዚአብሔር መንፈስ የተጠማ ውስጡ ባለው ነገር መርካት ያልቻለ በዚህ ምድር ነገር መርካት እንደማይችል የሚረዳ ያ ውስጡ ረሃብ ናፍቆት ያለው ሰው የተጠማ ሰው ወደ እኔ ይምጣ። ምን ያደርጋል? ይምጣና ይጠጣ። ክብር ለእግዚአብሔር። ይቅመሳ። ምን ያደርግን ያለው? ይጠጣ ነው ያለው። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ጌታ ኢየሱስ ክርስቶስ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ሰዎች ጌታ ኢየሱስን ሲያምኑ ከውስጣቸው ከዚህ ከጠጡት ከጌታ መንፈስ የተነሳ ከውስጣቸው የሕይወት ውሃ እንደውም የአማርኛው ትርጉም ነጠላ አድርጎ ነው የተናገረው እንጂ በግሪክኛው ስትመለከቱት ይሄ ቃል የሕይወት ውሃ ወንዞች ይፈልቃሉ ብሎ ነው የሚለው። ብዙ ወንዞች እንደሚፈልቁ ነው የሚናገረው። እግዚአብሔር የተመሰገነ እና ከሆዱ የሕይወት ውሃ ወንዝ ይፈልቃል ይላል። ይሄ የምንጠጣው የእግዚአብሔር መንፈስ ውስጣችን ገብቶ ማንም ሰው ውሃ ጠጥቶ ወደ ውሃ ቧንቧ ውሃ ወደሚገኝበት ከመሄድ አያቆምም። ዛሬ ጠጥቶ በኋላ ይጠጣል፣ እንደገና ውሃ ይፈልጋል። እኔ ከምንሰጠው ግን የሚጠጣ ያ የጠጣው ውስጡ ገብቶ ምን ያደርጋል አለ? ይፈልቃል። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ጌታ ኢየሱስ ክርስቶስ ይህንን ብዙ ሰዎች ባሉበት ቦታ ነው የተናገረው። ነገር ግን ለአንዲት ሴት ጌታ ኢየሱስ ክርስቶስ ሳምራዊት ለምትባል ሴት በመጽሐፍ ቅዱስ ስሙ አልተጠቀሰም። አምስት ባሎች ከአምስት ወንዶች ጋር ትኖር የነበረች አሁን ስድስተኛው ደግሞ ባሏ ያልሆነ ሰው ጋር ትኖር ሴት፣ ለእንደዛች አይነት ሴት ይህንን ተስፋ ሲናገር ደግሞ ይታያል። በዚሁ በዮሐንስ ወንጌል ላይ ስትመለከቱ የሳምራዊት ሴት ታሪክ ስንመለከት ጌታ ኢየሱስ ክርስቶስ ኢየሱስም ይላል ቁጥር 13 ምዕራፍ 4 ላይ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም ይላል። እንደ ወንዝ የሚፈልቅ ብቻ አይደለም፣ ነገር ግን ሌላ ጊዜ መጠማት የሚባል ነገር እንዳይኖር አድርጎ የሚሰጥ ውሃ እንደሆነ ኢየሱስ ክርስቶስ ተናገረ። ክብር ለእግዚአብሔር። እኔ ከምሰጠው ውሃ የሚጠጣ ሁሉ ምን አያደርግም? ለዘላለም አይጠማም። እስኪ ለዘላለም አይጠማም ማለት ለምንድን ነው? ይህን ውሃ የሚሰጠን ኢየሱስ ክርስቶስ እንድንረካ ነው የሚሰጠን። ክብር ለእግዚአብሔር ይሁን። መንፈሳዊ እርካታ እንድንረካ። ይሄ መንፈስ የጌታ ኢየሱስ ክርስቶስ መንፈስ ባነበብ ነው የዮሐንስ ወንጌል ምዕራፍ 7 ላይ እንዳየ ነው። ለምንድን ነው ያልተሰጠው? ሚስጥሩን ስንመለከት ቁጥር 39 ላይ ጌታ ኢየሱስ በምሳሌ የተናገረውን ዮሐንስ ይፈታዋል። ይህን ግን በእርሱ የሚያምኑት ሊቀበሉ ስላላቸው ስለ መንፈስ ተናገረ ይላል። ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና። ይህ ጥማታችንን የሚያረካው ለዘላለም እንዳንጠማ የሚያደርገን የእግዚአብሔር መንፈስ ወደ እኛ ጋር የሚመጣው እኔና እናንተን እንዲያረካ ውስጣችን የሚገባው ኢየሱስ ከከበረ በኋላ እግዚአብሔር ተመሰገነ። ለምንድን ነው የሱ መከበርና የመንፈስ ቅዱስ መሰጠት አስፈልጊ ሆነ? ለምንድን ነው የሱ መከበርና የመንፈስ ቅዱስ መሰጠት አስፈልጊ ሆነ? ውድ ወገኖቼ ዛሬ ይሄንን ተረድቶ በጣም ፈልጋለሁ። እግዚአብሔር መንፈስ ለማግኘታችን ብቸኛው ምክንያት ኢየሱስ መከበሩ ነው። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ጌታ ኢየሱስ ክርስቶስ ለምንድን ነው የሱ መከበር ለኛ ይሄንን መንፈስ ይሄንን የሚያረካ መንፈስ ለዘላለም እንዳንጠማ ያለ መንፈስ ለማግኘት ምክንያት የሆነው ለምንድን ነው? ጌታ ኢየሱስ ክርስቶስ ለምንድን ነው መከበር ያለበት? በሮሜ ምዕራፍ 5 ባነበብነው ክፍል ላይ መንፈስ ቅዱስ ወደኛ ጋር ሲመጣ ምን ይዞ ነው የሚመጣው ብለናል? ምንድን ነው? ፍቅር ይዞ ነው የሚመጣው። ክብር ለእግዚአብሔር ይሁን። ፍቅር ይዞ ነው የሚመጣው። እኔ አንድ ጊዜ ሳስተምር የመታጨታችን ስጦታ ነው ብዬ ነው የምለው። ሰዎች ሲያጩ ስጦታ ለሚያጫዋት ሴት ስጦታ ይሰጣል። እችም እንደ ባህሉና እንደያገሩ የተለያየ ሊሆን ይችላል፣ ግን በአብዛኛው ብዙዎቻችን የምናውቀው ለሚያጫት ሴት አንዳንዱ ሰው የተለያየ ሰርፕራይዝ ፕሮግራሞች አዘጋጅተው በተለያዩ አይነት ሁኔታዎች ይሰጣሉ። ሴቶቹ በጣም ይነካሉ በዛ ሁኔታ። እኔና እናንተ ለክርስቶስ የታጨንበት ስጦታ ነው መንፈስ ቅዱስ። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ የመታጨታችን ስጦታ ነው። ምዕራፍ 5 ምን እንደሚል ተመልከቱ። እንግዲህ ቁጥር 1 ላይ ነው የማነበው። በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም እንያዝ፣ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔር ክብርም ተስፋ እንመካለን ይላል። መንፈስ ቅዱስን ለማግኘታችን ትልቁ ምክንያት ጌታችን ኢየሱስ ክርስቶስን በማመን መጽደቃችን። እግዚአብሔር የተመሰገነ ይሁን። ቅዱስ የሆነውን የእግዚአብሔርን መንፈስ ኃጢአተኛ የሆነ ሰው ሊቀበል የሚችልበት ምክንያት ሌላ ምንም የለም፣ በጌታ በኢየሱስ ክርስቶስ በማመን መጽደቃችን እንደሆነ እንመለከታለን። እግዚአብሔር የተመሰገነ ይሁን። አንድ ሰው ጌታ ኢየሱስ ክርስቶስን ሲያምን ይጸድቃል፣ ይጸድቃል። ብዙ ክርስቶች በጅምላ ነው ክርስቲያንና አማኝ መሆንን የሚያውቁት። መጽደቅ የሚለውን ነገር በጣም አድርገን ማወቅ አለብን። ስለዚህ በጌታ በኢየሱስ ክርስቶስ ስናምን እንጸድቃለን። መጽደቅ በጣም ብዙ ሀሳቦች በውስጡ አሉት። ኃጢአታችን የሰራነው ኃጢአት እንዳይቆጠርብን እግዚአብሔር ያደርጋል። የበደልነውን በደል እግዚአብሔር ምን ያደርጋል? ይከድንልናል፣ ያስተሰርይልናል። እግዚአብሔር የሌለንን ጽድቅ ይቆጥርልናል። የሌለንን ጽድቅ ምን ያደርግልናል? ይቆጥርልናል። የሌለንን ጽድቅ ይቆጥርልናል። እግዚአብሔር እኛን ኢየሱስ ክርስቶስን በማመናችን ክርስቶስ ኢየሱስ ለእኛ ሞቶ በመነሳቱ በእግዚአብሔር ፊት እሱ ስለሚታይልን በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ ይላል። በእምነት መግባትን አግኝተናል። መግባት የሚል ቃል አለ። ወደ እግዚአብሔር ልንገባ የምንችልበት በሩ ተከፍቶልናል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ በሞተበት ጊዜ የቤተ መቅደሱ መጋረጃ ከላይ እስከታች ተተረተረ። ሰዎች ወደ እግዚአብሔር እንዳይገቡ ይከለከሉበት የነበረው በር የተዘጋው ወደ እግዚአብሔር መግቢያው በር መከፈቱን ያሳያል። ያ መከናወን በዚያ ቤተ መቅደስ በዓመት አንድ ጊዜ ይገባ የነበረው አንድ ሊቀ ካህን ብቻ ነበር። እሱም በዓመት አንድ ጊዜ ብቻ ነበር የሚገባ። ነገር ግን ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ እጆቹን ዘርግቶ ደሙን አፍስሶ በሞተበት ጊዜ ያ የቤተ መቅደሱ መጋረጃ ምን ሆነ? ተተረተረ። ወደ እግዚአብሔር መግባት ተገኘ። ክብር ለእግዚአብሔር። ያ ብቻ አይደለም፣ መግባት ብቻ ሳይሆን በጌታ በኢየሱስ ክርስቶስ በእግዚአብሔር ፊት መቆምም የሚቻልበት ሁኔታ ተገኘ። የእግዚአብሔር ስም የተባረከ ይሁን። በእርሱም ወደ ቆምንበት ወደ
ጸጋ ይላል። በጣም ብዙ ጊዜ ክርስቲያኖች ማስተዋል ያለብን ጌታ ኢየሱስ የኛን ኃጢአት ተሸክሞልን እንደሞተ ሁሉ በመስቀል ላይ የኛን ኃጢአት ተሸክሞ እንደሞተ በመንግስተ ሰማይ ስለኛ ይታያል። ክብር ለእግዚአብሔር። በመንግስተ ሰማይ በዚህ ቦታ ላይ በርሱም ደግሞ ወደ ቆምንበት ወደዚህ ጸጋ ይላል። በሮሜ በዕብራውያን ምዕራፍ 6 ላይ የሚናገረው ክፍል ተመልከቱት። መንፈስ ቅዱስ ይህንን ፍቅር ይዞ የመጣበትን ምክንያት ለማየት እንድንችል ዕብራውያን ምዕራፍ 6ን ተመልከቱት። ጌታችን ኢየሱስ ክርስቶስ ለእኔና ለእናንተ ያደረገው ከቁጥር 17 ጀምሮ አነበዋለሁ። ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጸናናት የሆንልን ዘንድ በመሐላ በመካከል ገባ። ይህም ተስፋ እንደ ነፍስ መልሕቅ አለን። እርሱም እርግጥና ጽኑ የሆነ ወደ መጋረጃው ውስጥ የገባ ነው። የእግዚአብሔር ስም የተባረከ ይሁን። በዚያም አብራችሁ በሉት ይህን ቃል፣ በዚያም ኢየሱስ እንደ መልከ ጸድቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ምን አረገ? ክብር ለእግዚአብሔር፣ ክብር ለእግዚአብሔር። የኔን ኃጢአት የእናንተን ኃጢአት ተሸክሞ ሞቶ የነበረው ኢየሱስ እንደገና መንግሥተ ሰማይ ሲገባ ደግሞ ስለ እኛ ቀዳሚ ሆኖ ገባ። በብሉይ ኪዳን የብሉይ ኪዳን ካህናቶች በደረታቸው ላይ የአስራ ሁለቱን የእስራኤል ነገድ ስም ተሸክመው በሁለቱ ትከሻቸው ላይ ስድስት በአንድ ወገን ስድስት በአንድ ወገን የአስራ ሁለት የእስራኤልን ነገድ ስም በልባቸው በደረታቸው በትከሻቸው ተሸክመው በእግዚአብሔር ፊት የእስራኤልን ሕዝብ ወክለው ይቆማሉ። ኢየሱስ ክርስቶስ የእግዚአብሔር ልጅ የኔና የእናንተን የሰው ባህሪ ከድንግል ማርያም የነሳውን ያንን የእኛን ተፈጥሮ ኃጢአታችንን በዚያ ሥጋ ተሸክሞ ሞቶ በዚያ ሥጋ ደግሞ ተነስቶ ከእግዚአብሔር ጋር ስላስታረቀን በእግዚአብሔር ፊት ይታያል። ኢየሱስ የኔን ኃጢአት ተሸከመ እንደምል ኢየሱስ ስለ እኔ ይታያል። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ስጸልይ ስትጸልዩ ሁልጊዜ ሊቀ ካህን እንዳላችሁ እንዳትረሱ። ይሄ ሊቀ ካህን ሁልጊዜ አለ። አዲስ ኪዳን ሊቀ ካህን አለ። ይሄ ሊቀ ካህን ሁልጊዜ ይታያል። የብሉይ ኪዳን ሊቀ ካህናቶች በዓመት አንድ ጊዜ ነው የእግዚአብሔር ክብር ባለበት በቅድስተ ቅዱሳን ውስጥ ለሕዝባቸው ለመታየት የሚገቡት። የእኛ ሊቀ ካህን የናዝሬቱ ኢየሱስ ግን 24 ሰዓት 7 ደይስ ዊክ በእኛ አቆጣጠር እንገራችሁ ሁል ጊዜ ዘወትር። ክብር ለእግዚአብሔር ይሁን። ስለ እኛ ይታያል። ክብር ለእግዚአብሔር። እግዚአብሔር እሱን ሲያይ ማንን ያህል እኛ ነው። እኛን እግዚአብሔር የወደደበት የፍቅሩ መጠን መለኪያው ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር። እሱን በማየቱ ነው መንፈስ ቅዱስ የወረደ። በጣም ብዙ ክርስቲያኖች የሚሳሳቱት፣ ብዙ አማኞች የሚሳሳቱት መንፈስ ቅዱስን ለማግኘታችን ምክንያቱን ጾማችን፣ ጸሎታችን፣ ገድላችን ብዙ ነገር ነው የምንናገረው። እንደውም አንዳንድ ጊዜ መንፈስ ቅዱስን የሚያድሉ ሰዎችም ይመስሉናል። ነገር ግን ኢየሱስ እዚያ ሲታይ ስለ እኔ ስለ እናንተ ስለሚታይ ስለከበረ ኢየሱስ ክርስቶስ በክብሩ ስላከበረ ኃጢአታችን በመስቀል ላይ አስወግዶ እግዚአብሔር መንፈስ ቅዱስን አፍስስላቸው ብሎ ሰጠው። ክብር ለእግዚአብሔር። ስለዚህ መንፈስ ቅዱስ ሲመጣ በምን አይነት ፍቅርና በምን አይነት መሰጠት እንደሚመጣ ለማወቅ መትፈልጉ ከሆነ ኢየሱስ ስለኛ እንዴት እንደሚታይ ማወቅ ነው ያለባችሁ። ክብር ለእግዚአብሔር። ብዙ ሰዎች ጠበቃ በጣም ይፈልጋሉ። እኔ ባለሁበት ሀገር ያለ ጠበቃ መኖር አይቻልም። እና መኪና አደጋ ቢገጥማችሁ ጠበቃ ነው። የተለያየ አይነት ጉዳይ ብታስፈጽሙ የተለያዩ ካምፓኒዎች፣ ያለ ጠበቃ የሚሆን ነገር የለም። ጠበቃነት በጣም ትልቅ ሙያ ነው። እዚህም ሀገር እንደዚህ ይመስለኛል። አሁን ሳይ ብዙ ጠበቃ ይባላል። ጠበቃዬን አማክሬ ይላሉ፣ ጠበቃዬን አማክሬ ይላሉ። ጠበቃችን የኔና የእናንተን ጉዳይ የሚያውቀው በፋይል ነው። በፋይል ነው የሚያውቀው። ማን ነው ስምህ? መቼ ነበር የመጣው ብሎ ፋይል ሴክሬታሪውን አናግሮ ከፋይል ካቢኔት ውስጥ ጉዳያችንን አውጥቶ አዎ ትዝ አለኝ አንተ ነገር ሊለን ይችላል። እግዚአብሔር ግን እኛን ሲያይ እንዴት ነው ማን አንተ አይደለም፣ ኢየሱስን ሲያይ እኛ ነን። አሜን። ክብር ለእግዚአብሔር። ይህንን ክርስቲያኖች በአይነ ህሊናችሁ ማየት አለባችሁ። ኢየሱስን ሲያይ ማንን ያህል? እኛ ነን። የኢየሱስ መታየት የእኛ መታየት እንዲሆንልን ለእኛ መብት የሚሰጠን እኛ ኢየሱስን እንዴት ነው የተቀበልነው? ኢየሱስ ለእኔ ምንድን ነው? ኢየሱስ ለሚታመኑት ሁሉ ይታያል። እግዚአብሔር የተመሰገነ። ስናምነው በሞቱ ሞታችንን እንደሻረልን፣ ስናምነው በመንግሥተ ሰማይ አሁን ለእኛ ምን ያደርጋል? ይታያል። ክብር ለእግዚአብሔር። ክርስቲያኖች ይህንን እያሰቡ ቢጸልዩ እንዴት ትልቅ ነገር መሰላችሁ። ብዙ ጊዜ እኛ የሚመስለን ምንድን ነው ገና ሞቀለው ጸሎት ጸልየን ከምድር ወደ ላይ በጸሎታችን እያረግን ነው የምንወጣው። ደረጃ በደረጃ በፎቅ እየወጣን አይደለም። ገና አፋችንን ስንከፍት ኢየሱስ እንኳን ጸሉ ያለን በሰማይ የምትኖር ምናችን እንዴት አባታችን ሆነ እግዚአብሔር። ኢየሱስ እዛ ስላለ፣ ክብር ለእግዚአብሔር። ኢየሱስ እዛ ስላለ እግዚአብሔር አባታችን ሆኗል። ስለዚህ ሁልጊዜ በሃይማኖት ጉዳይ እንዳንሳሳት የእኛ ጸሎት የእኛ ሁኔታ የእግዚአብሔርን ነገር ለማግኘት ምክንያት እንደሆነ ማሰብ ትልቅ ስህተት ነው። ምክንያቱም ይህን ሁሉ ያስገኘልንን ኢየሱስን የሚጋርድብን ነገር ይሆናል። ኢየሱስን ከስፍራው የሚወስድብን መጠንቀቅ አለበት። ኢየሱስ ክርስቶስ ስለ እኛ ቀዳሚ ሆኖ ገባ ብቻ አይደለም የሚለው። ምዕራፍ 9 ላይ ዕብራውያንን ተመልከቱት ምን እንደሚል። ቁጥር 24 ላይ ነው የማነበው፣ አብራችሁኝ ትሉታላችሁ። ዕብራውያን ምዕራፍ 9 ቁጥር 24 ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደ ምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ። ደስ አይልም? ደስ አይልም? ለምን አልሄዱ አላላቸው? ብዙ ሰው ላልገባው ነገር ሁሉ ሃሌሉያ ይላል። ሃሌሉያ እዚህ ላይ ነው። እግዚአብሔር ይመስገን። ስለማን እንዲታይ? ክብር ለእግዚአብሔር፣ ክብር ለእግዚአብሔር። እኔ ይሄ እንዴት የሚያስደስተኝ ነግራችሁ አልችልም። መንግሥተ ሰማይ ስለ እኔ የሚታይ ምን ማለት እንደሆን ታውቃላችሁ? እግዚአብሔር እሱን አየ ማለት ማንን አየ ማለት ነው? ምን አይነት ድንቅ ቃል ነው! እግዚአብሔር እሱን አየ ማለት እናንተ አየ ማለት። በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። እስራኤላውያኖች እነሱን ወክሎ በቅድስተ ቅዱሳን ውስጥ ሊታይላቸው ስማቸውን በደረቱ የአባቶቻቸውን የነገዶቻቸውን ስም በትከሻው ተሸክሞ በቅድስተ ቅዱሳን ሊቀ ካህናቸው ሲገባ ደስ ይላቸዋል። ያ ቀን the day of atonement ይባላል። ኃጢአት ስርየት የሚደረግበት ዓመት ነው። በዓመት አንዴ ነው። እንዴት ያለ ክቡር ቀን መሰላችሁ! እስራኤላውያኖች ሁሉ ከኖርዝ አፍሪካ ከሮማን ኤምፓየር ካሉበት ከተበታተኑበት ሁሉ ኢየሩሳሌም ይመጣሉ። ያን ቀን ልጅ ቀን ያረጋታል። ስለኛ ግን ኢየሱስ መቼ ነው የሚታየው ይላል? አንድ ቃል አለች እዛ ላይ መቼ ነው የሚታየው ይላል? በዮሐንስ ቃል መቼ ነው ይላል? አሁን። ክብር ለእግዚአብሔር። በአመት አንድ የሚታይ ኖሮ በቃ አመቱን በሙሉ እንዴት እንቆይ ነበር። ግን ኢየሱስ ክርስቶስ አሁን ይታያል። እግዚአብሔር የተመሰገነ። እግዚአብሔር የተመሰገነ። ስትጸልዩ፣ ሁልጊዜ ወደ እግዚአብሔር ስትቀርቡ ይሄንን ነው ማሰብ ያለባችሁ። ስለ እኔ የሚታይ የእግዚአብሔር ልጅ ኢየሱስ ክርስቶስ በሰማይ በእግዚአብሔር ፊት አለ። ብዙ ሰዎች የጸሎት አቅም ያጣሉ። ብዙ ሰዎች አይደለም መጸለይ እንደ ኤክሰርሳይዝ ነው የሚያዩት። ብዙ ሰዎች እግዚአብሔር ፊት መቅረብ አፒታይቱም የላቸው። እስቲ አስቡ ኢየሱስ እዛ እንዳለ ስታ። ክብር ለእግዚአብሔር። እንዴት ያለ ትልቅ በረከት ነው! እንዴት ያለ ትልቅ ደስታ ነው! ስለዚህ መንፈስ ቅዱስ ለመውረዱ ምክንያት ይሄ ጌታ ለኛ በመንግስተ ሰማይ ምን ማድረጉ ነው? መታየቱ ነው። በዚያ መታየቱ ነው። ኢየሱስ ሲከብር አሁን አንተ እዚህ ያለው ለነሱ የነሱን ኃጢአት ተሸክመ ሞተ ተነስተሃል። አሁን እዚህ ያለው ለነሱ ኢየሱስ ክርስቶስ መንፈስ ቅዱስን እንዴት እንዳፈሰሰ በሐዋርያት ሥራ ላይ ጴጥሮስ የመጀመሪያውን ስብከት ሲሰብክ የተናገረው ቃል እንደዚህ ነው። ቁጥር 33 ላይ ምዕራፍ 2 ላይ ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን አሁን እናንተ አሁን የምታዩትንና የምትሰሙትን ምን አረገው? አፈሰሰው። ክብር ለእግዚአብሔር። ስለዚህ ጌታ ኢየሱስ ክርስቶስ መንፈስ ቅዱስን ለእኛ የሚሰጠን እሱ ምን ስላረገ ነው? ስለከበረን፣ በአብ ፊት ከፍ ከፍ ስላረገ። የእሱ መክበር የእኛ መክበር ጋር እያዛል። አሁን ዕብራውያን ምዕራፍ 2ን ተመልከቱ። የጌታ ኢየሱስ ክርስቶስ መክበር እኔና እናንተን ወደ ክብር ያመጣበት መክበር እንደሆነ ተጽፏል። ምዕራፍ 2 ላይ ቁጥር 10 ብዙ ልጆችን ወደ ክብር ሲያመጣ ይላል። ብዙ ልጆችን ወደ ምን ሲያመጣ? ወደ ክብር። እንዴት ነው ያመጣቸው? እኔና እናንተ በውርደት የምንሞትበትን በኃጢአት የምንሞትበትን ደካማውንና ኃጢአተኛውን ተፈጥሯችንን ገንዘቡ አድርጎ ክብር ለእግዚአብሔር የእኛን ማንነት ለዘላለም ገንዘቡ አድርጎ እኛ የምንሞተውን የበደል ሞታችንን በመታዘዝ ሞት በመስዋዕትነት ሞቶ እግዚአብሔርን ደስ የሚያሰኝ ሞት ስለሞተ እኛ እግዚአብሔርን እየበደን እያሳዘን የምንሞተውን ሞት የኃጢአታችን ደሞዝ የሆነውን ሞት እሱ ግን እግዚአብሔርን በመታዘዝ በመስዋዕትነት ስለሞተልን ትንሣኤን አስገኘን። ኃጢአታችን ታሪካችንን የሚደመደመው በሞት ነበር። ኃጢአታችን በሚደመደምበት ታሪካችን በሚደመደምበት በሞታችን ላይ ምን ተገኘልን? ትንሣኤ ተገኘልን። ይህን ትንሣኤ ያስገኘው ኢየሱስ ክርስቶስ። ክብር ለእግዚአብሔር። እሱ ባስገኘው በዚያ ትንሣኤ እግዚአብሔር ምን አለ? ለመጀመሪያ ጊዜ ሰዎች እሱን በድለውት የሚሞቱትን የሰዎች ልጆች ወደ መንግሥተ ሰማያት እንዲገቡ በር አስከፈተ። ክብር ለእግዚአብሔር። በጌታ በኢየሱስ ክርስቶስ ትንሣኤ የሰዎች ልጆች ወደ እግዚአብሔር ገቡ። ስለ እኛ ቀዳሚ ሆኖ ገባ ነው ምዕራፍ 6 ላይ ነበር ነው። ስለ እኛ ቀዳሚ ሆኖ ገባ ማለት እንከተላለን። ጌታ ኢየሱስ ሲመጣ በድንገት በቅጽበት ዓይን ይሄ አካላችን ይለወጣል። እሱን እንመስላለን። የተዋረደውን ሥጋችንን ክቡር ሥጋውን እንዲመስል ይለውጠዋል። የእግዚአብሔር ስም የተባረከ። የሞት ምን ሞትም ከሆነ ጌታ ከመምጣቱ በፊት በክብር ትንሣኤ ከሞት ያስነሳናል። ክብር ለእግዚአብሔር። ስለዚህ ጌታ ኢየሱስ ክርስቶስ ስለ እኛ ቀዳሚ ሆኖ የገባበት እኛ የመግባት ተስፋ አለን። ለዚህ ማህተም እንዲሆነ ማረጋገጫ እንዲሆነ ይሄ ትንሣኤ የሞትኩት ለእናንተ ነው፣ የተነሳሁትም ለእናንተ ነው። ለዚህ ዋስትናና ማረጋገጫ እንዲሆናችሁ እሰጣችኋለሁ፣ ማህተሜን አኖርላችኋለሁ ብሎ መንፈስ ቅዱሱን ሰጠን። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። በተወደድንበት ፍቅር ልክ እግዚአብሔር ለእኛ ባደረገው ልክ መንፈስ ቅዱስን ማህተም አድርጎ ሰጠን። በኤፌሶን ምዕራፍ አንድ ላይ ይህንን እንመለከታለን። ምዕራፍ አንድ ላይ ይህን እንመለከታለን። ቁጥር 13 እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ምን አረጋችሁ? ታተማችሁ። መታተም ብዙ ጊዜ ደብዳቤው ታተመልኝ አይደል? ሲታተም አንድ ነገር ምን ሆነ ማለት ነው? ጸደቀ ማለት ነው። ያ ነገር ምን ሆነ? ባለስልጣኑ ያንን ነገር እንዲከናወንልን የመጨረሻውን ውሳኔ መወሰኑን የሚያሳይ ጉዳይ ነው መታተም። ታተማችሁ ይላል። ታተማችሁ ማለት እግዚአብሔር የተመሰገነ ምን ማለት ነው? እናንተ በክርስቶስ ኢየሱስ የመጣው ደህንነት ልታገኙት እንደምትችሉ ማረጋገጫ ተሰጣችሁ። ታተማችሁ። ክብር ለእግዚአብሔር። በምን ታተማችሁ ይላል? በምንድን የታተማችሁት ይላል? በቀለም አይደለም፣ በፕላስቲክ ማህተም አይደለም። በምንድን ነው ይላል? በመንፈስ ቅዱስ ታተማችሁ። ክብር ለእግዚአብሔር። ሰው ኢየሱስ ክርስቶስን ሲያምን፣ ጌታ ኢየሱስ ክርስቶስ ያደረገለትን ነገር ሲያምን፣ የጌታ ኢየሱስን ሞቱንና ትንሣኤውን ሲያምን፣ እግዚአብሔር ያንን ሰው በክርስቶስ ሲታመን፣ የመዳኑን ወንጌል ሰምቶ በጌታ በኢየሱስ ሲደገፍ ይታተማል። ቀጥሎ ምን ይሆናል? በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ብቻ አይደለም ይሄ የታተምንበት መንፈስ ቅዱስ ግንባራችን ላይ አይደለም ያትመን፣ ወይም ቆዳችን ላይ ሌላ ቦታ አይደለም ያትመን፣ መያዣ ሆኖ ይሰጣል። የምን መያዣ? መያዣ ማለት ድሮ ልጅ እያለሁ ትዝ ይለኛል ሱቅ ስንላክ ቤተሰቦቻችን፣ አሁን እንደዚህ ያደረጉ እንደሆነ አላውቅም፣ እና እንግዳ ሲመጣ አምቦሃ ግዙ እንባላለን። ለስላሳ ማስ መያዣ ይጠይቁናል፣ እነ ነሱ እነ ጀማል እና መያዣ አምጡ ይላል። እናንተ ቤት የገባ እንትን አላደለም ይረሳል፣ መያዣ ይላል። መያዣው ሲጠይቁ የጠርሙሱን ዋጋ ለመግዛት የሚያስችል ገንዘብ ነው የሚጠይቁት። እና ጠርሙሱ እየተወደደ ሲመጣ ምን እያደረጋል? መያዣው እየጨመረ ሲመጣ ነበር። አሁን እንደዚህ ያደርጋል? አሁንም እንደዚህ አለ። ስንት ነው መያዣ የሚከፈለው? ስንት ነው? 10 ብር። እንዲህ በጣም ተወዷል ማለት ነው። ስለዚህ መያዣው ከጠርሙሱ ተሰበረ ቢባል ወይም ጠፋ ቢባል ወይም የተለየ ነገር መካካድ ቢኖር ገንዘቡ ለባለሱቁ ዋስትና ይሆነዋል ማለት ነው። መያዣ ይላል በዚህ ቦታ ላይ። የምናችን መያዣ ይላል? የርስታችን መያዣ። ርስታችን የት ነው? ኢየሱስ ቀዳሚ ሆኖ የገባበት ቦታ እኛም ስለምንገባ እዛ እሱ ያለበት ቦታ መግባታችን እርግጥ መሆኑን ሊያሳየን እግዚአብሔር ምን አረገ? አተመን። መንፈሱን መያዣ ነው ሰጠን። የእግዚአብሔር ስም የተባረከ። አያችሁት? መያዣ ሆኖ ሲሰጠን ዝም ብሎ አይደለም። ምናልባት እንደ ቢዝነስ አይደለም ይሄ የተደረገው፣ የመግዛት እና የመለዋወጥ አይደለም። ይሄ ለማይገባን ሰዎች፣ ለኃጢአተኞች፣ የእግዚአብሔር ጠላቶች ለነበረ፣ በኃጢአታችንና በበደላችን ሙታን ለነበረ ይህንን መያዣ እግዚአብሔር ሰጠን። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ስለዚህ መንፈስ ቅዱስ እኛ ጋር ሲመጣ የፍቅር ስጦታ ሆኖ ነው የሚመጣው። የእግዚአብሔርን ፍቅር ይዞ ነው የሚመጣው። ብዙ ሰዎች መንፈስ ቅዱስን በአገልግሎትና በስጦታ በጣም አያይዘን ማየታችን በጣም አይስማማኝም። በበኩሌ መንፈስ ቅዱስ የፍቅር ስጦታ ነው። የእግዚአብሔርን ፍቅር ይዞ ነው እኛ ጋር የሚመጣ። እግዚአብሔር እያንዳንዳችሁ የወደደበትን ፍቅር ነው። መንፈስ ቅዱስን በጣም በከረረ ሁኔታ በጣም ኤክስትሪም በሆነ መንገድ ሰዎች መንፈስ ቅዱስን በስጦታና በአገልግሎት በማየታቸው በቤተ ክርስቲያን ብዙ ጉዳት ይመጣል፣ ብዙ ዳሜጅ፣ ብዙ መንፈሳዊ ችግር ይፈጠራል። መንፈስ ቅዱስ የመጣው ማህተም ሆኖ መያዣ ሆኖ ክብር ለእግዚአብሔር ይሁን፣ የፍቅር ስጦታ ሆኖ ይመጣል። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። ስለዚህ መንፈስ ቅዱስ በእኔና በእናንተ ውስጥ በፍቅር መምጣቱን መመልከት ትልቅ መንፈሳዊ ነገር እንደሆነ መረዳት አለብን። ምክንያቱስ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ላይ ያለውን አብረን እንመልከት። ጌታ ኢየሱስ በዚህ ቦታ በምሳሌ ይናገራል። ከቁጥር 1 ጀምሮ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ይላል ኢየሱስ። እና ደቀ መዛሙርቱን በሙሉ እኔና እናንተንም ሁሉ ጨምሮ እኛ ቅርንጫፎች እንደሆነን በዚህ በእውነተኛው ግንድ ላይ እግዚአብሔር ያጣበቀን ቅርንጫፎች እንደሆነን በጌታ በኢየሱስ ላይ እንደተጣበቀን ያስተምረናል። ከዛ የኔና የእናንተ ሕይወት ጌታችን በእኛ ውስጥ በመኖሩ እኛም በጌታ ላይ በመኖር ፍሬ እንደምናፈራ ይናገራል። ላንብብላችሁ። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል። እናንተ ስለ ነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ፣ እርሱ ብዙ ፍሬ ያፈራል ይላል። ስለዚህ ጌታ ኢየሱስ ክርስቶስ አማኞችን ምን አይነት ሕይወት መኖር እንዳለባቸው፣ ያንን ደግሞ ሕይወት ከማን ጋር ከምን የተነሳ ሊኖሩት እንደሚችሉ ይናገራል። እግዚአብሔር አምላክ ገበሬ የሆነበት ሕይወታችን ከምን የተነሳ እንደሆነ ማየት አለብን። እግዚአብሔር የግላችንን ሕይወት አይደለም ከክርስቶስ ጋር ያለንን ግንኙነት ላይ ነው የእግዚአብሔር የገበሬነቱ ባህሪ የምታየው። ጥሩ ገበሬ የተከለውን አትክልት ይንከባከባል። ጥሩ ገበሬ የተከለውን አትክልት አይረሳም። ጥሩ ገበሬ የተከለው አትክልት ፍሬ እንዲያፈራ የሚረዳውን ነገር ሁሉ ያደርጋል። እግዚአብሔር ገበሬ ነው ለእኛ ሕይወት። እግዚአብሔር ገበሬ ሆኖ ግን የሚንከባከበው የየግል ሕይወታችንን አይደለም፣ ከጌታ ከኢየሱስ ክርስቶስ ጋር የተጣበቀውን ሕይወታችንን። እግዚአብሔር ይመስገን። ስለዚህ ሁልጊዜ የእግዚአብሔርን የግብርና እርዳታ እግዚአብሔር የሚንከባከበው፣ እግዚአብሔር የሚያሳድገው፣ እግዚአብሔር የሚረዳው፣ እግዚአብሔር የሚጠነቀቅለት ሕይወት እንዲኖረን ከፈለግን ከጌታ ከኢየሱስ ክርስቶስ ጋር ያለንን ግንኙነት መጠበቅ አለብን። እግዚአብሔር በገበሬነት ብዙ አትክልት የለውም ይላል። እዚህ ላይ አንድ አትክልት ብቻ ነው ያለው። የአትክልት ማነው ስሙ? እዚህ ላይ እውነተኛው የወይን ግንድ እኔ ነኝ ያለው ኢየሱስ ነው። እግዚአብሔር ይህንን እውነተኛ የወይን ግንድ ሲመለከት ከሱ ጋር የተጣበቁትን በሙሉ ይንከባከባቸው። ክብር ለእግዚአብሔር። ስለዚህ እግዚአብሔር ጸሎታችሁን እንዲሰማ የምትለፉበትን የምትደግሙበትን ነገር ሁሉ ፍሬ እንድታፈሩ እንዲያደርግላችሁ፣ እግዚአብሔር ውጤት ያለውን ሕይወት እንድትኖሩ የምትፈልጉ ከሆነ ሁልጊዜ ኢየሱስ በእኔ ሕይወት የት ነው ብላችሁ ነው መጠየቅ ያለባችሁ። ከክርስቶስ ጋር ይሄ እግዚአብሔር እምለምነው የትምህርቴ ይሁን የሥራዬ ይሁን የትዳሬ ይሁን በሕይወቴ ያለኝ ማንኛውም ነገር ከክርስቶስ ጋር የተሳሰረ ነው ወይ? ጌታ ኢየሱስ ክርስቶስ የሚንከባከበው ከጌታ ጋር የተገናኘ ነው? ከጌታ በሚገኝ ጸጋ የሚኖር ሕይወት ነው ወይ ያለ ብለን መጠየቅ አለብን ራሳችን። ያን ጊዜ እግዚአብሔር ከልጁ ጋር እንደተገናኘን ሲመለከት
እግዚአብሔር ከልጁ ጋራ ያለንን ሪሌሽንሺፕ ያንን ግንኙነት ሲያይ እግዚአብሔር ገበሬ ሆኖ ጥንቃቄ ያደርግልናል። ክብር ለእግዚአብሔር። አባቴም ገበሬ ነው ይላል። እግዚአብሔር የተመሰገነ ይሁን። ገበሬው ማን ነው? እግዚአብሔር። እግዚአብሔር የተመሰገነ ይሁን። የምን ገበሬ ነው? እንዳትረሱ፣ በደንብ ተመልከቱ። የምን ገበሬ ነው? ከጌታ ከኢየሱስ ክርስቶስ ከእውነተኛው ግንድ ጋራ የተጣበቁ ቅርንጫፎችን የሚረዳ ገበሬ ነው። ከእውነተኛው የወይን ግንድ ጋር የተጣበቁ ቅርንጫፎችን የሚረዳ ገበሬ ነው። ዝም ብሎ በቃ የጮሆ ለለመነው ሁሉ አይደለም። ለእውነተኛው ከእውነተኛው ግንድ ጋር የተጣበቁ ቅርንጫፎችን የሚረዳ ገበሬ ነው። እግዚአብሔር የተመሰገነ። ያንን ግንኙነት ያለመልማል። እግዚአብሔር ይረዳል። በዚያ ግንኙነት ብዙ እንድናተርፍ ይፈልጋል። የእግዚአብሔር ስም ብሩክ ይሁን። በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ ይህንን ግንኙነት እንዴት እንደምንኖር ሲናገር፣ ከኢየሱስ ክርስቶስ ጋር ያለን ግንኙነት ሲናገር ጌታ በጣም ደስ የሚል ቃል ቁጥር 9 ላይ ይናገራል። አብ እንደወደደኝ እኔ ደግሞ ወደድኳችሁ። በምን ይኑሩ ይላል? በፍቅር ይኑሩ ይላል። ስለዚህ እኔና እናንተን የበረሃ ወይራ የነበር ነው ዘይት ከሚያወጣው ስር ከኢየሱስ ጋር ያጣበቀን፣ በራሳችን መንገድ እንደ በጎች ተቅበዝብዘን ጠፍተን የነበርነውን፣ የራሳችንን ፍላጎት በማድረግ ስንከራተት የነበርነውን እግዚአብሔር አምጥቶ በራሳችን መንገድ እየተንከራተትን እንደ በጎች ተቅበዝብዘን ጠፋን ይላል። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ ይላል ኢሳያስ። ሁላችንን ከዛ ቦታ ሰብስቦ ከዚህ ከእውነተኛ ግንድ ጋር ያጣበቀን ማን ነው? እግዚአብሔር። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። በእግራችን ቸርች እንደመጣን እዚህ ግንድ ላይ መጣ በግንዱ በራሳችን ቻለን የምንለው አይነት እግዚአብሔር ነው ያጣበቀን። እግዚአብሔር ይህንን ሲያደርግልን እኛን የወደደበትን ፍቅሩን ነው የምናየው። ስለዚህ አብ እንደወደደኝ እኔ ደግሞ ወደድኳቸው፣ በፍቅር ይኑሩ ይላል። በጌታ በኢየሱስ ክርስቶስ ፍቅር መኖር ማለት በመንፈስ ቅዱስ መኖር። እግዚአብሔር የተመሰገነ። እሱ እኛን መውደዱ እግዚአብሔር እኛን በክርስቶስ የተቀበለበትን ልክ የገለጠው መያዣ አድርጎ በሰጠን በመንፈስ ቅዱስ። የእግዚአብሔር ስም ብሩክ ይሁን። አማኞች ይህንን ነገር በደንበኛ በትክክል ከተረዱ መንፈሳዊ ሕይወታቸው በጣም ያማረና የተስተካከለ ይሆናል። የተስተካከለ ይሆናል። የተዘበራረቀ ይሆናል። በእግዚአብሔር ቤት የሚያኖረን የእግዚአብሔር ፍቅር ነው። በፍቅር ይኑሩ ነው ያለው ጌታ ኢየሱስ። ክብር ለእግዚአብሔር ይሁን። ሐዋርያቶች ሲያገለግሉ የክርስቶስ ፍቅር ግድ ይለናል እያሉ ነው ያገለግሉት። ግድ ይለናል፣ ፍቅሩ ግድ ይለናል እያሉ የጌታ ፍቅር እያስገደዳቸው እንደኖሩ ነው የምናየው። የእግዚአብሔር ስም የተባረከ ይሁን። ጌታ ኢየሱስ ክርስቶስ ምሳሌ ይናገራል። በዚህ ቦታ ላይ ቁጥር 10 ላይ እኔ የአባቴን ትእዛዝ እንደጠበቅሁ በፍቅሩም እንደምኖር ይላል። በጣም ብዙ ክርስቲያኖች የሃይማኖት ዲዩቲ እና ግዴታ ነው የሚሆንባቸው። የቤተ ክርስቲያን በይሉኝታ ነው የሚያገለግሉት። ገንዘባቸው ሲሰጡ በይሉኝታ ነው። አንዳንድ ነገር ሲያደርጉ በይሉኝታ ነው። ወይ ደግሞ አቴንሽን ለማግኘት ነው፣ ስም ለማግኘት ነው። ብዙ ምክንያት አለ። በእግዚአብሔር ቤት ግን ማንኛውንም ነገር የምናደርግበት ምክንያት ፍቅር መሆን አለበት። ክብር ለእግዚአብሔር። ጌታ ኢየሱስ እኔ አባቴን ትእዛዝ የፈጸምኩት በፍቅሩ ኑሬ ነው፣ አባቱ ስለሚወድ እና ትእዛዜን አያችሁት። የአባቴን ትእዛዝ እንደጠበቅ በፍቅሩም እንደምኖር አባቱ እሱም በወደደበት ፍቅር ነው እና ቢቻል በእውነት አንዳንድ መስሪያ ቤቶች በተቻላቸው መጠን ምን ያደርጋሉ መሰላችሁ? ሰው እርስ በርሱ እንዲፋቀር እንዲያዝላቸው ለማድረግ ይሞክራሉ። ጥላቻ ባለበት ቢዝነሳቸው እንደማያምር ስለሚያውቁ፣ አንድ ጊዜ አንድ ፕሮፌሰር አንድ ትምህርት ይሰጠን ነበር ስለ ሊደርሽፕ እና ያንን እሱ የሚሰጠውን ትምህርት ቴክስት ቡክ ነበር እና ያንን መጽሐፍ የጻፈው የእሱ ቤተክርስቲያን አባል የሆነ አንድ ሪታየር ያደረገ ፕሮፌሰር ነበር። ያን መጽሐፍ ይዞ ሲናገር በጣም የሚገርም ነገር ነው የተማርኩት። በአንድ መስሪያ ቤት ውስጥ በጣም ደካማ ነገር ያላቸውን ሰዎች፣ በቃ ጥሩ ፔርፎርም የማያደርጉ ሰዎች ፋየር ሲደረጉ በመስሪያ ቤቱ ሰራተኞች ላይ እንዴት ጉዳት እንደሚመጣ ሪሰርች ያደረጉትን ነገር ይናገር ነበረ እና
ብዙ ጥሩ ፐርፎርማንስ የነበራቸው ሰራተኞች ፐርፎርማንሳቸው ሁሉ ዝቅ ይላል። የሚገርማችሁ በጥባጭ የነበረው ሰራተኛ ሲወጣ ወይ ምን ሲል ጭር ይልባቸዋል። It's unbelievable. በእንግሊዝ በሴኩላር ወርልድ ውስጥ በዓለም ውስጥ የአድሚኒስትሬሽን ትምህርት የሚያስተምሩ ሰዎች ናቸው ይታያቸው። በእግዚአብሔር ቤት ውስጥ በፍቅር የማይደረግ ነገር ሁሉ የክርስቲያኖችን ሕይወት ይጎዳል። ይጎዳል በጣም አይጎዳም? ይጎዳል አይደለም? ለሰው ተብሎ የሚደረግ ነገር፣ በግብዝነት የሚደረግ ነገር ቤተ ክርስቲያንን አለመልማት ነው። በፍቅር የሚደረግ ነገር ግን እንዴት ጸጋ ነው ይመጣል። ክብር ለእግዚአብሔር። ጌታ ኢየሱስ ክርስቶስ ዕዳ አለብኝ ተገድጄን የመጣሁት ብሎ ቢል ኖሮ ጌታ ኢየሱስን ስንት ሰው ይወደው ነበር? ኢየሱስ ክርስቶስ አባቱ ልኮት ነው የመጣው እና ነገር ግን በምድር ላይ ያደረጋቸው ነገሮች ሁሉ የተቀበለው መከራ የሞተውን ሞት ሁሉ ለመሞቱ ምክንያት የእግዚአብሔር ፍቅር ነው። ግድ ብሎት እግዚአብሔር አባቱን ስለሚወድ ነው ኢየሱስ ክርስቶስ ለኛ ይሞት። ስለዚህ የአባቴን ትእዛዝ የተጠበቁት በፍቅሩ በመኖር ነው የሚለው። እኛም የጌታን ትእዛዝ የምንጠብቀው በፍቅሩ ከኖርን ነው። ይሄ ፍቅር በእኔና በእናንተ ህይወት ውስጥ በመንፈስ ቅዱስ አማካኝነት ነው የተገለጸው ቅድም ባነበብኩላችሁ ቃል ውስጥ። ስለዚህ መንፈስ ቅዱስ በመጀመሪያ በህይወታችን ይዞ የሚመጣው እኛን አገልጋዮች ማድረግ አይደለም፣ መወደዳችንን ነው የሚያሳየን። መወደዳችን መወደድን የማያውቅን ሰው ጥሩ ክርስቲያን ማድረግ ፈጽሞ አይቻልም። ክርስትና በስልጠና አይኖርም። ሰው ስለሰለጠነ ክርስቲያን አይሆንም። ትሬኒንግ ቢወስድ ትምህርት ቢማር በቃ አሁን ገባኝ ይህን ክርስትና እንዴት እንደምኖር ማለት አይችልም። መወደዱን ግን የሚያውቅ ሰው ግን ክርስትናን ይኖራል። እግዚአብሔር የተመሰገነ። መወደድ በጣም ትልቅ ነገር ነው። እግዚአብሔር ይህን ፍቅር እንድታውቁ ይፈልጋል። ሮሜ ምዕራፍ 8 ተመልከቱት። የእግዚአብሔር ሰዎች መወደዳቸውን በማወቃቸው እንዴት እንደሚጽፉ እዩት። ምዕራፍ 8 ሮሜ ላይ ሐዋርያው ጳውሎስ ሲናገር በጣም ድንቅ የሆኑ ቃላቶችን ይናገራል። ክብር ለእግዚአብሔር ይሁን። ምዕራፍ 8 ከቁጥር 35 ጀምሮ አነባለሁ። ከክርስቶስ ፍቅር ማን ይለየናል? ሐዋርያቶች ልዩ ሕይወት ሊኖሩ ምክንያት የሆናቸው ሚስጥሩን ተመልክቱ። ማን ነው የሚለየን? ይህ ፍቅር በትንሣኤ ማህተም ያገኘ ነው። ጌታ ኢየሱስ እኛን በወደደበት የወደደበት የፍቅሩ መለኪያ ሞቱ ብቻ እንዳይመስላቸው፣ በትንሣኤ አስነስቶን ስለ እኛ ቀዳሚ ሆኖ ገብቷል። ቅድም አይተናል አይደለም? እዚያ ስለ ማን ነው የሚታየው? ስለ እኛ ነው የሚታየው። አይተናል እግዚአብሔር ቃል የሚለው እሱን ሲያይ ማንን ነው የሚያው? እግዚአብሔር ማንን ነው የሚያው? ክብር ለእግዚአብሔር ይሁን። እኔ ነው የሚያው ባሉስ? ክብር ለእግዚአብሔር ይሁን። ካን ኢማጂን እስኪ በአይነ ህሊናቸው ተመልከቱ። እግዚአብሔር እናንተን ብዙ ክርስቲያኖች ብዙዎቻችን ያለን ችግር እግዚአብሔር ሁሉ ጊዜኛ ለመሆኑን ነገርታ ምናምን እያለ እስቲ ዛሬ ደግሞ እያለ በየዕለቱ እየተገመገመን የምንታዩ ኢየሱስን እንደሚያይበት አይን ነው የሚያየን። ይህን በጣም አድርገን ማስተዋል አለብን። እግዚአብሔር ሆይ እኔ ልጅ ስለ እኔ በሚታይበት ህይወት የሚመጥን ነገር የለኝም፣ ነገር ግን እሱን እያየ ስለምታዩ ብለን ብንጸልይ ጸሎታችን የጩኸት የጉራ መሆኑ ይቀራል። አንዳንዶች ዝም ብሎ በብሬት የሚጸልዩት አካኪ ዘራፍ የሚሉት ይህ ፊሽካ የሚነፉት ጸሎት ሁሉ ይቀራል። ጄንዊን የሆነ ጸሎት እንጸልያለን። ያ የታረደው የእግዚአብሔር በግ በመንግሥተ ሰማይ ስለ እኔ መታየቱ እየነካኝ እጸልያለሁ። ተንበርክኬ ስነሳ ኢየሱስን ያየው እግዚአብሔር እኔንም ይባርከኛል። ክብር ለእግዚአብሔር። ይህንን በጣም አድርገን ማየት አለብን። ይህ የተወደድንበትን ፍቅር በእንደዚህ ሁኔታ በመመሰጥ ካላየነው ካልተመለከት ነው ካላስተዋል ነው ብዙ መንፈሳዊ ነገራችን ስር ያለው ሊሆን አይችልም። ስለዚህ ቁጥር 35 ላይ ከክርስቶስ ፍቅር ማን ነው የሚለየን ይላል ጳውሎስ። ይሄ ነገር ገብቶታል። በጳውሎስ ዘመን የነበሩ ክርስቲያኖች ይህንን አስተውሉ። ማን ነው የሚለየን ይላል። የተወደዱበትን መጠን ልኩን አይተውታል። ማን ነው የሚለየን? መከራ በመከራ ላይ መከራን የሚያቀር መከራን ባዶ የሚያደርግ የፍቅሩን መጠን አይተውታል። ክብር ለእግዚአብሔር። በጣም ሰዎች ሰዎችን ሲወዱ ለነዛ ሰዎች ይሉኝታ ሳይፈሩ አይደለም፣ መከራ ሳይፈሩ አይደለም፣ ያ ፍቅር ለነዛ ሰዎች ያላቸው ብዙ እንዲሆኑ ያደርጋቸዋል። እናት ለልጆቿ፣ አባት ለልጆቹ፣ ለወንድም ለእህቶቻችን የፍቅራችን መጠን የምናደርገውን ነገር የሚወስን እንደሆነ እናያለን። የጌታን ፍቅር በጣም ለተረዱ ክርስቲያኖች መከራ መከራ ሊለያቸው ፈጽሞ እንደማይችል ይታያቸዋል። በጣም ጠግበዋል፣ የእግዚአብሔር ፍቅር ጠግበውት ነው እንደዚህ የሚሉት። አያችሁት? ከዛ ምን ይላል? ጭንቀት ይላል። በኑሮ የሚገጥመን የተለያየ ነገር ሁሉ ይህንን የእግዚአብሔርን ፍቅር ከእኛ ሊወስድ እኛንም ከጌታ ሊለይ አይችልም ይላል። ስደት፣ ራብ፣ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ይላል እግዚአብሔር። የወደዳቸው ሰዎች ከቶሆኑ ስለምን እንደዚህ ይደርስባቸዋል? እስኪ ቆም ብላችሁ አስቡ። ለምንድነው እንደዚህ የሚደርስባቸው? እግዚአብሔር ከወደደን ለምን እንጨነቃለን? እግዚአብሔር ከወደደን ለምን እንሰደዳለን? እግዚአብሔር ከወደደን ለምን እንራባለን? እግዚአብሔር ከወደደን ለምን እንራቆታለን? ከተወደደን የእነዚህ ሁሉ ነገሮች ተቃራኒ ነገር ነው ማግኘት ያለብን፣ ግን አይደለም። የጌታ ሐዋርያቶች በዚህ ምድር ላይ መጻተኞች ሆነው ነው የኖሩ። በዚህ ምድር ላይ በመከራ ነው ያለፉት። ለአንበሶች ለአውሬዎች እየተጣሉ እየተገረፉ ብዙ መከራና ስቃይ እየተቀበሉ ከቤት ቤታቸውን እየጣሉ እየተው በጉድጓድ ውስጥ እየታሰሩ በብዙ ስቃይ እንደኖሩ እናያለን። እንደውም ምን ይላል? ስለ አንተ ቀኑ ሁሉ እንገደላለን ይላል። እንደሚታረዱ በጎች ተቆጠርን ይላል። በዚያን ዘመን ሐዋርያው ጳውሎስ ይህን በሚጽፍበት ዘመን ባይዘወይ ይህን ጽሑፍ ሲጽፍ ሮማውያኖችን ላያቸው እየናፈቀ ነው የሚጽፍላቸው። ግን ሮማውያኖች ጋር ሄደው እስረኛ ሆኖ ነው የሄደ ጳውሎስ። እስረኛ ሆኖ ነው ሄደ ወደ እነሱ። መንገዴን አቅናልኝ ብሎ እግዚአብሔር ወደ ሮም ለመሄድ መንገዱ እንዲያቀናለ ሲለምን ሲለምን የጸሎቱ መልስ የተሰጠው እስረኛ ሆኖ እንዲሄድ ነው የተሰጠው። ግን ጳውሎስ ምን ይላል? ይህም መከራ እንኳን ደርሶብን እንዲህም እንኳን ሆነን ከእግዚአብሔር ፍቅር ሊለየን ምን አይችልም? ምንም ነገር አይችልም። እግዚአብሔር የተመሰገነ። ተመልከቱት ቁጥር ሰ በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ጌታ ኢየሱስ ክርስቶስ ለእኛ ያደረገልን ነገር የቱንም አይነት ችግር በላያችን ቢደራረብ፣ መከራ ይሁን፣ ረሃብ ይሁን፣ ራቁትነት ይሁን፣ ስደት ይሁን፣ ጭንቀት ይሁን፣ ሁሉም ተደራርቦ በአንድነትም እንኳን ቢመጣ እኛን ከወደደን ከእግዚአብሔር ልጅ ከኢየሱስ ክርስቶስ ሊለየን አይችልም። ደግሞ በእርሱ ከአሸናፊዎች እንበልጣለን። ክብር ለእግዚአብሔር። እንዴት ነው ይህንን ነገር ቶሌሬት የሚያደርጉት? እንዴ ጌታ ከወደደን በዚህ ምድር ላይ ሊያሳምርልን ይገባል። ጌታ ከወደደን በዚህ ምድር ላይ ጥሩ ጥሩ ነገር ሊያደርግልን ይገባል። ለምንድን ነው እነዚህ ነገሮች የሚደርሱብን? ልብ በሉ። ቀዳሚ ሆኖ ኢየሱስ የገባው ፒያሳ አይደለም። ቀዳሚ ሆኖ ኢየሱስ የገባው ዕቃ የሚሸጥበት ሞል ውስጥ አይደለም። ቀዳሚ ሆኖ ኢየሱስ የገባው አውሮፓ አይደለም፣ አሜሪካ አይደለም። የት ነው የገባው? የት ነው የገባው? አልሰማኋቸው። ሙስሙስ ያለ ድምፅ ነው የምሰማው። መንግሥተ ሰማይ ነው የገባው። ኢየሱስ ያለው አድራሻው ሰማይ ነው። ክብር ለእግዚአብሔር። ቀዳሚ ሆኖ ወደ ገባበት ነው መሄድ የሚጓጉ። እውነተኛው ፍቅር ወደ ሰማይ ነው የሚያሳየው። ኢየሱስ ወዳለበት መሄድን ነው እንዲጓጉ የሚያደርጋቸው። ስለዚህ ሐዋርያቶቹ የዚህን የምድር ነገር መቼ ነው ወደዛ የሚሄደው ይሉ ነበረ እንጂ እዚህም የሚደርስባቸውን ነገር ለምንድን ነው የሚደርስብኝ ሲሉ አይታይም። ኢየሱስ እኛን ሊወስደን የፈለገው ወደ የትኛው ርስት ነው? ወደ ሰማያዊ ርስት ነው። መያዣ የተሰጠን ኮንዶሚኒየም ልንገዛበት አይደለም። መንፈስ ቅዱስ መያዣው የተሰጠን አይደለም። መኪና ልንገዛበት አይደለም። ሀውስ ልንገዛበት አይደለም። ለየትኛውን ርስት ነው የተሰጠን? ለየትኛው ርስት ነው መንፈስ ቅዱስ የተሰጠን? ለሰማያዊው ርስት ነው የተሰጠን። ርስት አለኝ በርስት። ክብር ለእግዚአብሔር። ስለዚህ ሰው እርስቱ ያለበት ቦታ ጋር ነው ልቡ የሚሆነው። አያችሁት? ልባችን ወዴት ነው መሆን ያለበት? መዝገብ ባለበት ልብን በዚያ አለ ይላል መጽሐፍ ቅዱስ። መዝገብ ማለት ምን ነው? ሀብት ትሬዥር ማለት ነው። ሀብታችሁ የት ነው ያለው? ሀብታችሁ የት ነው ያለው? አትፍሩ፣ እዚህም እዛም ነው እንዳትሉ። ሁለት ቦታ መሆን አይችልም። ሁለት ኢየሱስ የለም። ኢየሱስ ሞቶ ተነስቶ የሄደው የት ነው? በመንግስተ ሰማይ ነው። ክብር ለእግዚአብሔር። መንፈስ ቅዱስም በፍቅር የተሰጠን የጌታን ፍቅር ይዞ እኛ ጋር የመጣው መያዣውን የተሰጠን ለዛ ለሰማያዊ ርስት ነው። ከዚህ የተነሳ እነዚህ የጌታ ሐዋርያቶች በሙሉ መከራውን፣ ጭንቀቱን፣ ስደቱን፣ ራቡን፣ ራቁትነቱን፣ ፍርሃቱን፣ ሰይፉን፣ ለአውሬ መሰጠቱ ከምንም ማይቆጡ ኢየሱስ ወዳለበት ልባቸው ምን አድርጓል? ይገሰግሳል። ልባቸው ወደዚያ ነው የተያዘ። መዝገባቸው ውስጣቸው ያለበት ቦታ ነው። ክብር ለእግዚአብሔር። እንዳትሳሳቱ። በዚህ ዘመን እግዚአብሔር በዚህ ምድር እንዲያደርግልና 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 የሚሉ ሰባኪዎች መጥተዋል። ትበለጥጋለህ፣ ይሳካልሃል፣ ይሆንልሃል። ሳትማሩ ሳትሰሩ ገንዘባችሁን ሳትቆጥቡ በጥበብና በማስተዋል ሳትኖሩ አትባረኩ። በዚህ ምድር ላይ እንዲሁ ትባረካለህ። ያዘው ለቀማር ውሰደው ብትሉ በዚህ የሚባረኩት አገልጋዮቹ ናቸው። የእነሱ ኪስ ነው። እነሱ የሚነዱትን መኪና ተመልከቱ። ዋች አውት ተመልከቱ። እኔ እውነቴን ነው። ይሄ ትምህርት የመጣው እኔ ከምኖርበት ሀገር ነው። በዚህ ነገር ያተረፉት አገልጋዮች ናቸው። ሰው የሚሰጠው ከማጣቱ የተነሳ በክሬዲት ካርድ ስጡ ሁሉ ማለት ጀምረዋል። አንዳንዶቹ ካን ኢማጂን በክሬዲት ካርድ 18% ኢንትረስት ሬት እየከፈለ ሰው በክሬዲት ካርድ ሲሰጥ፣ በወንጌል ዘራፊዎች፣ ቀማኛዎች ስጡኝ እንዳይሉ ችግር ነው። ግን ይሰጣቸዋል። ለእኔ ስትሰጡ እኮ ነው የሚሏቸው። የሚሰጠውን ሁሉ ለእነሱ ነው የሚሰጠው። ተጠንቀቁ። ኢየሱስ ክርስቶስ እናንተን ምንም ሳትሰሩ እንዲወዷችሁ የዘላለም ሕይወት የሆነው መንፈስ ቅዱስን ለእናንተና ለእኔ የሰጠን ጌታ። ክብር ለእግዚአብሔር። ኢየሱስ የሞተው ለቀራቅንቦ አይደለም። እኔ መኪና እንድነዳ አይደለም። ቤት እንዲኖረኝ አይደለም። ሀብታም እንዲሆን አይደለም። እሱ ወደ ገባበት ቀዳሚ ሆኖ የገባበት እሱ ስለ እኔ የሚታይበት በእግዚአብሔር አብ ፊት ጻድቃን ቅዱሳን መላእክቶች ወዳሉበት እግዚአብሔር የተመሰገነ ከቅዱሳን ጋር ባለ ሀገሮች እንድንሆን ቤተሰቦች እንድንሆን ኢየሱስ ወዳለበት እንድንገባ። ክብር ለእግዚአብሔር። የእግዚአብሔር ስም የተባረከ። ስለዚህ ይህን መከራቸውን ምንድን ያሳነሰው? ኢየሱስ ሞቶ የተነሳው ለሰማያዊ ርስት ስለሆነ እዚህ በመከራ በስደት በጭንቀት በግርፋት በስቃይ ውስጥ ቢሆኑ የተወደዱበትን ፍቅር የሚለኩት በዚህ ምድር ላይ እግዚአብሔር በሚያደርግላቸው ቁሳቁስ በረከት አይደለም። እግዚአብሔር በሚሰጣቸው ጤና አይደለም። እየሞቱ የታረዱ የተገረፉ የተሰደዱ በጌታ በኢየሱስ ክርስቶስ ያለው ፍቅር ማንም ከዚያ ሊለየን አይችልም። እንዴት ደስ ይላል! ሞት ቢሆን ቁጥር 38 ሞት ቢሆን ሕይወት ቢሆን መላእክት ቢሆን ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ኃይላት ቢሆን ከፍታ ቢሆን ዝቅታ ቢሆን ልዩ ፍጥረት ቢሆን በክርስቶስ ኢየሱስ በጌታችን ካለ ከማን ፍቅር? ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻል። ይሄ የተወደድንበት ኢየሱስ ስለኛ ቀዳሚ ሆኖ የገባበት ኢየሱስ በዚያ በሰማያዊ ርስት ለእኛ በሚታይበት ቦታ ካለው ከዚህ ጸጋ እግዚአብሔር እኛ ከተቀበለበት ሊለየን የሚችል ነገር ምንም የለም። ክብር ለእግዚአብሔር። ለምን እንዴት ነው ሊለዩን እነዚህ የማይችሉ? ስንት ኃይላቶች አሉ፣ ስንት አጋንንት ርኩሳን መናፍስት አሉ። በሀገራችን የታወቁ ወሰንጋላ፣ ወሰንገፊ፣ ተቋ ማት መናፍስቶች አይነቶች አሉ። ሰው የሚያስገብሩ፣ ሰዎች የሚሰግዱላቸው፣ ሰዎችን የሚያሰቃዩ፣ የሚያሳምሙ ሰይጣን፣ እርኩሳን መናፍስት፣ የወደቁ መላእክቶች በተለያየ በዓለም ክፍል ላይ የሚሰሩ ቁጥር ስፍር የሌላቸው መናፍስ፣ እነዚህን ሁሉ ኢየሱስ ድል ነስቷል። ከሞት ሲነሳ እነዚህን ሁሉ አሸንፏቸው። ክብር ለእግዚአብሔር። ስለዚህ እኛና በእኛና በእርሱ መካከል ያለው ግንኙነት ሊያፈርስ የሚችል የእኛ አለማመን አንፈልግም ካለነው በስተቀረ ሰይጣን ኃይል የለውም፣ አጋንንት ኃይል የላቸውም፣ ልዩ ፍጥረት ኃይል የለውም፣ ያለው የሚመጣው anything name it ምንም ነገር በምንም አይነት ሁኔታ ኢየሱስ ክርስቶስ ለኛ ካደረገው ነገር ሊለየን ይችላል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ፍቅር ብርቱ ፍቅር ነው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ መንፈስ ቅዱስ ወደኛ ጋር ሲመጣ በዚህ ፍቅር ነው እኛ ጋር የእግዚአብሔር ልጅ ነው። ይሄ የምታምነው ኢየሱስ ክርስቶስ ላንተ የሞተበትን ላንቺ የሞተበትን ለእናንተ የከፈለውን ዋጋ ሊሰጣችሁ ማረጋገጫ ነው። እሱ ወዳለበት እንደምትሆኑ እርግጠኞች እንድትሆኑ ይኸውና መንፈሱ ማያል። ክብር ለእግዚአብሔር። ብዙ ጊዜ መንፈስ ቅዱስን በጸጋ ስጦታዎችና በአገልግሎት አንጻር ማየት በጣም 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 ኤክስትሪምሊ በዛ ማየት is not really good ለኔ እንደሚገባ ይሄ በጣም የመጀመሪያው ፋውንዴሽናል የሆነው ነገር መሰረቱ ለቤተ ክርስቲያን ለአማኞች መሰረት የሚጣለው ዋናውና ትልቁ ነገር መንፈስ ቅዱስ ለኔና ለእናንተ የጌታ ኢየሱስ ክርስቶስን ፍቅር ይዞ እንደመጣ ማለት። ክብር ለእግዚአብሔር። በጣም የምወደው ሁልጊዜ ብሰብከው ሰሞኑንም ስናገር የነበረው በምስራቅ መሰረተ ክርስቶስ ቤተ ክርስቲያን ሳምንት ሁሉ ሳስተምር ኦልሞስት ሴንትራል ፖይንት ነው ብዬ የማምነው መንፈስ ቅዱስ ለኔና ለእናንተ የልጅነት መንፈስ ሆኖ ነው የሚሰጠው። ነብይ ሊያረጋችሁ አይደለም የሚሰጣችሁ፣ ሐዋርያ ሊያረጋችሁ አይደለም። እኔ ጋር መንፈስ ቅዱስ ያለው በመጀመሪያ ፓስተር ሊያረገኝ አይደለም የሚመጣው። በፍጹም የእግዚአብሔር ልጅ ከልጅነት የሚበልጥ ነገር የለም። ክብር ለእግዚአብሔር። እግዚአብሔር ልጆች ሊያረገኝ የልጁን መንፈስ አባባባ ብሎ ቢጮህ የልጁን መንፈስ ሰጠኝ። እግዚአብሔር ልጅ ነው ያረገኝ። ምን ይመስላችኋል? ልጅ ብትሆኑ ይሻላችኋል ወይስ ልጅ ባትሆኑ? አንድ ሁለት የእግዚአብሔር ሰዎች አንድ ጊዜ እንደዚህ አብረው ሄዱ ነበርና ሁለት ልጆች ሲመጡ አንደኛው አየና አንድ ነገር ላሳያለሁ ዝም ብለህ ተመልከታለሁ። ልጆቹን ያዘና አንደኛውን ትልቅ አጥር ላይ እንደዚህ እነሱ ቢደርሱበት አጥር ላይ አልቆት ዝለል ወደ እኔ ጋና ሁለተኛውን ልጅ እዛ ላይ አቆመውና ና ስለኔ ጋር ፈራ። በጣም ፈራ። ስለላይቱ ይዛለዋል ፈራ። የመጀመሪያው ዘሎ ላይ ነው የተጠመጠመ። ሁለተኛው ግን ዘሎ መጠምጠም ወይም እኔ ጋር መምጣት አቃተው። ለምን ይመስልሃል? አ ለምን ይመስላችኋል? አንደኛው ልጁ ሁለተኛው ግን ልጁ አይደለም። ክብር ለእግዚአብሔር። ጥሩ እምነት የሚኖራችሁ መቼ ነው? እግዚአብሔር አባታችሁ ሲሆን። እግዚአብሔር እንደወደዳችሁ ካላወቃችሁ ስትጸልዩ እምነት የላችሁ። ክብር ለእግዚአብሔር ይሁን። አይደለም የጎረቤት ሰውን አባታችሁ እንዴት ነው የምትለምኑት? የኔ የምትሉትን ሰውና የኔ የማትሉትን ሰው እንዴት ነው የምትለምኑት? ስለዚህ እግዚአብሔር እኛን የወደደበት ፍቅር በትክክል ዕለት ዕለት ካልተጠበቀ ህይወታችን ትክክል አይሆንም። ጥሩ ህይወት መኖር አንችልም። ሌበር ፎርስ ነው የምንሆነው። ይሄ ስራ የጉልበት ስራ ሰራተኞች እንሆናለን ወይ ቸርች ውስጥ ወይ የቤተ ክርስቲያኑ ሰው ምን ይለኛል እያልን እንኖራለን። እንዲያውም ብቀር ምን ይሉኛል ይሄ ልጅ በግድ እንላለን። እግዚአብሔር ፍቅር የለም። ግድ የሚለን ነገር የጌታ ፍቅር የለም። የተወደድንበትን ፍቅር ካላወቅን የሚያኖረን ምክንያት እግዚአብሔር ስም ተባረከ። ወደ ጌታ ልጆች ጌታ ኢየሱስ ምን ያህል እንደሚወዳችሁ ታውቃላችሁ? መንፈስ ቅዱስ የተሰጣችሁ መንፈስ ምን እንደሆነ ታውቃላችሁ? መንፈስ ቅዱስ ዝም ብሎ መንፈስ አይደለም። ብዙ መናፍስቶች አሉ። መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ። መንፈስ ቅዱስ ለአብና ለወልድ ህይወታቸው፣ ለአብና ለወልድ ምናቸው ነው ህይወታቸው። ስለዚህ መንፈስ ቅዱስ ለኔና ለእናንተ የተሰጠን መለኮት ነው። መንፈስ ቅዱስ ማን እንደሆነ ታውቃላችሁ? ያያል፣ ይሰማል፣ ይናገራል፣ ያዝናል፣ የሚመጣውን ሁሉ ያውቃል። የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል። የተሰጠን መንፈስ ቅዱስ በጣም ልቤን የሚነካ አንድ ክፍል አካፍላችሁ እና በዛ ጨርሳለሁ። መንፈስ ቅዱስ ምን አይነት መንፈስ እንደሆነ እኛ ውስጥ የገባው መያዣ ነው ብለን የምንለው የወረቀት መያዣ አይደለም። የዶኩሜንት ማስረጃ አይደለም። መንፈስ ቅዱስ ሕያው የሆነ እግዚአብሔር መንፈስ ምን አይነት ሥራ እንደሚሰራ ተመልከቱ። ውስጣችን ገብቶ ሮሜ ምዕራፍ 8 ላይ ስለ መንፈስ ቅዱስ እንዲህ ሲል ይናገራል፣ እንዲሁ ደግሞ መንፈስ ድካማችንን ያግዛል። እንዴት ደስ ይላል! ይሄ መንፈስ ቅዱስ እኛ ውስጥ ገብቶ በርታ አንተ ደክማለህ አይደለም፣ ድካማችንን እያየ ምን ያደርጋል ይላል፣ ያግዛል። ያግዛል በጣም ደስ ይላል። በጣም ያግዛል። የሚረዳ መንፈስ ነው ጌታ ኢየሱስ የሰጠን መንፈስ ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና ይላል። ድካማችን በዚህ ቦታ ላይ ተገለጠው። ድካማችን መጸለይ እንደሚገባን አናውቅም። ለእኛ የሚበጀውን ነገር አናውቅም። አንድ ጊዜ የምትለምኑትን አታውቁም አላቸው ጌታ ደቀ መዛሙርቱ። ስለዚህ ሰዎች እንዴት መጸለይ እንዳለብን ግራ ይገባናል። ከዚህ ወጥተን ክፉ ነገር ይግጠመን አይግጠመን አናውቅም። ወደ አሰብንበት ለመሄድ ብቻ ነው የምንነሳው እና በመንገዳችን ላይ ሰይጣን ያዘጋጀው መሰናከል ሊኖር አይኖር አናውቅም። ስለ ነገ እንዴት እንጸልያለን? ስለ ተነጎዳ እንዴት እንጸልያለን? በመንገዳችን ላይ ስላለው ነገር፣ በመስሪያ ቤታችን ስላለው ነገር ብዙ ማናውቀው ነገር አለ። እነዚህ ሰው በመሆናችን ያለን ድካም ነው። ነገር ግን የእግዚአብሔር መንፈስ እነዚህን ሁሉ ነገሮች ያውቃል። ክብር ለእግዚአብሔር። ልነግራችሁ አልችልም። ይህን ነገር ሳስብን ብዙም ባይተናነቀኛል። የእግዚአብሔር መንፈስ በሕይወት የሠራውን በእግዚአብሔር ሕዝብ የሠራውን ሥራ ሁሉ አስታውሳለሁ። ምን ያደርጋል መንፈስ ቅዱስ? ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። እኛም ማናውቃቸው ነገሮች ሲኖሩ መጸለይ እንዴት እንደሚገባ ማስተዋል ሲጠፋን፣ ነገሩን የመረዳት አቅም ሳይኖረን ሲቀር መንፈስ ራሱ ይላል። መንፈስ ራሱ በውስጤ አያችሁት? እኛ እንጸልያለን፣ ግን መንፈስ ራሱ ማለት ምን ማለት ነው? እኛ አይደለን። እኛማ ደካማ ነን ብሏል። እንዴት መጸለይ እንደሚገባን ማናቀ። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ስለ እኛ ብቻ አይደለም፣ ይማልድልናል ብቻ አይደለም። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል። እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና በጌታ በኢየሱስ ክርስቶስ እግዚአብሔር እኛን የተቀበለበት የፍቅሩ ጥልቀት መያዣ ሆኖ የተሰጠን የልጅነት መንፈስ የሆነልን የታተምንበት የእግዚአብሔር መንፈስ ዝም ብሎ ገብቶ ዶክሜንት የታተመ ዶክሜንት በፋይል እንደሚቀመጥ አይቀመጥም። የእኛን ድካም የሚያግዝ ነው። ክብር ለእግዚአብሔር። የእኛን ድካም የሚያግዝ ነው። ከብዙ ዘመን በፊት በጣም የዛሬ 43 ዓመት ምናምን የሚሆነው ታሪክ ነው። ምናልባት 44ም ሊሆን ይችላል። ዛሬ ስሙ ሙሉ ወንጌል የሚባል ልጅ አለ። ትዳር አለው፣ ልጆች አሉት። እና በጣም እንደተወለደ ህፃን ልጅ እያለ አራስ እንደሆነ ልጇ ሊሞትባት ይሄ ልጅ ሙሉ ወንጌል የሚባለው በዚህ ምክንያት ነው። እንደውም እናትየው ስሙ የሚያወጣችለት ባይዘው እና ልጁ ታመመ። አባትየው ፊልድ ነው ያለው እና ልጁ ታሞባት መተንፈስ አልቻለም። ታፍኗል እና በቃ በስቃይ ላይ ያለች አምቡላንስ ሞከረች። ከዛ ሰራተኛቸውን ቤታቸውን የሚጠብቅላቸው አንድ ሰው ነበረ። ሌሊት እሱን ወደ እኔ ጋር ትልኳለች። እኔ ደግሞ ተኝቻለሁ። እንግዲህ ሌሊት ነው ይሄ፣ ድብን ያለ እንቅልፍ ይዞኛል። ነገር ግን የእግዚአብሔር መንፈስ በውስጥ እየቃተተ ብድግ ብዬ በልሳን እየጸለይኩኝ እተኛል። ቴ ይልና ወንድሜ ምንድን ነው የሚናገረው ብሎ መብራት ሲያበራ እኔ በልሳን እየጸለይኩ ብድግ እያልኩኝ እተኛል። እና ምንም አላውቅም። ይሄ ሁሉ ሲሆን ወንድሜ ነው የሚነግረኝ እንደዚህ እንዳደረገ። ከውስጤ ካለው ከመንፈስ ቅዱስ መቃተት የሚል ቃል አለ እዚህ ላይ። መንፈስ ቅዱስ ራሱ ሲጸልይ፣ መንፈስ ቅዱስ በሶስት አይነት መንገዶች ያጸልየናል። የመቃተት ጸሎት፣ በልሳን መጸለይ፣ በሚገባን ቋንቋ ያጸልየናል። በሶስት እዚህ ላይ መቃተት ነው ያለ። ይሄ ማለት በእንግሊዝኛ ግሮን ማድረግ ወርድለስ የሆነ በቃል የማይገለጥ ጸሎትን ነው የሚያሳየው። በጣም ብርቱ የሆነ ምልጃ፣ ኢንቴንስ የሆነ ምልጃ ሲኖር፣ ከበድ ያለ ሸክም ሲኖር የሚገለጥ ጸሎትን ነው የምናየው። نمنفس كردوس بحايل كمكاتاتو يتنسى كأيمرو ينقى من تنو يتكتس وسط إجزابير منفس يكاتتا بتقام يكاتتا تي ليبا قباني قبيتشن على هنا بيتون النادي بيون ما دامت جمركم من تنو هنا بيه كمان يتاين لزمين ميكاسا كسا بزاون يتالا يندالو تسفاي تسفاي يالا يا يتالا كوسو يجوان ما أنت كليني منو لجيني موتنا ودرس البنيت راهنج النايالج زابير والبيوت الدينور على الرقو زابير الرداو زابير فوسا يا مكاتت لما نبرة للزانج أي قرب بتأمي دنك يا مكاتت سروت لني على كم نبرة أسمع رازم يجعل يالو لان جاگان تلتی از ایسن سالی نمیجم مره گزی بتام بمستوال نا بمره داتی آیوت مکاتت بزو گزی کائر با کرسیانو چوت است آیوتم لبایدوتم انجی بزو سویت منفس کبوس است آجو سی کاتت آی چال گل لبایدوتم بایزم نا آگان تی از سالی اگر سلام رو یا تاسران ماننا کم اسمرا بزو یا امنات نسان نتال لون گل بیتا کرسیان نو یا نا آگان تی از ایسن سالی سدنی بوست مکاتت مدن بحي وستيك أتتال إنين دوم أسمي عزيم السلام دي من دنيا فرن يالكم بحي لك أتتال سامباين أسهول ودم تنفسان نا بحي لك أتتال إكزابير منفس من دنيا ميسك أتتال من دنيا بزيوني تاوست اندال لون يميستو كريستيانو جنبرو بغيتا تالان لاكو جنبرونا تسفايا من دنيا ميسمعنا ودعونو سالاس تولو مالت እንዴነው የእግዚአብሔር መንፈስ ድንገት ልዩ የሆነ ማስተዋል ውስጥ ተጋባ ይታወቀኛል ሰይጣን የእግዚአብሔር ልጆች ሊበትናቸው ይፈልጋል እንጸልያቸው ከዛ መጣውትሉኝ በቃ የእግዚአብሔር መንፈስ ቴክ ኦቨር አድርጎ ያናገረኝ ነው ከዛ እጅ ለእጅ ታይዘን መጸለይ ጀመረ እና እግዚአብሔር የሆነ ነገር ማስጠንቀቂያ እንድናገር ያደረገኝ ነበርና በዛ ጉባኤ ውስጥ ያሉት ልጆች ክርስቲያኖች በርካታ ነበሩና ብዙዎቻቸው ዜምነታቸው ይፈተናላቸው ወደ ቤታቸው ቢተዱ ይሻላቸዋል ስላቸው እየደነገጡ 3 4 ይሆኑ ይሄዳሉ ደጋግሜ ወደ 3 4 ጊዜ ይሄንን ተናገርኩ ሄዱ ሁሉ እየደጋገምኩት በብያን በመደገምኩት ቁጥር የተወሰኑ ሰዎች ይሄዱ ነበር ልክ በዚህ ሁኔታ ላይ ያለን የጸለይን ያለ መንፈስ ቅዱስ በኃይል ውስጥ እየቃተተ ፖሊሶች መሳሪያ ይዘው በርግደው ገቡ ቤተክርስቲያን ውስጥ እና በሰደፍ በርግጫ ሰውን እየደበደቡ ብዙ ነገር በዛ ቦታ ላይ ብዙ ነገሮች ሆኑ እኔ ሻምበል ባሻን ማሳለቃይ ወጣለቃይ ብቻ ምን ሆነ ማረጉን አሁን ተዛይለኝም ዋና የሆነው ሹሙት ይዞ የነበረው ሄድኩና እጆን ያስኩትና ዞር ብሎ አየ እኔ በጣም ልጅ ነበርኩ እና አትማቱ ሂዱ ምትሉን ቦታ በስነ ስርዓት እንሄዳለን ስላቸው ስለው በትግርኛ ኤርትራ ውስጥ ነበርና በአማርኛ ላይ አናገርኩት ግደፍ ግደፍ አላቸው አስተዋቸው ፈይዘን ክፍለ ሀገር አስተዳደር ተወሰደን እኛን ጣቢያ ሚያወስደን መኪና ተዘጋጅቷል እዛ ተሰብስበዋል እና ሲቪል ሰራተኞች አሉ የክፍለ ሀገሩ አስተዳደር ፖሊስ አዛዥ የሆኑ ሰው አሉ ሚሊተሪ ደግሞ ሻምበሉን ሻለቃ ሰው አሉ እና ምንድነው ሲያገር ምትበጠብጡታል ወሰድና ዛሰር ምናምን ያልወጣ አለ ይወስዱን ይፈልጋል ግን እግዚአብሔር ወደ ረኞቻችሁ የማይቋቋሙትን አፍና ጠበብ ሰጣችኋል ያለ ጌታ እነዛን ሰዎች የሚረጡበትን ቃል ሰጠን እና ከዛ ተፈታንና ወጣን ከዛ ይህ መቃተት ምን እንደሆነ እኔ አልገባኝም ነበርና አንድ መንፈሳዊ ነገር የሚገባው እንደሆነ አማከርኩት ነገርኩት እንደዚህ ሆኜ ነበር ምንድነው አልኩት ወንድም ተስፋዬ መንፈስ ቅዱስ እኮ ነበር በውስጥ የሚቃተተው እኔ መቼ እንዳየው ታቀላለህ አስመራ ውስጥ እኛ ላይ ዘማች በነበርኩበት ጊዜ በጣም በርካታ ሰዎች ድንገት ተኩስ ከተከፈተ ዛሬ ኢሳያስ አፈወርቅ የሚመራው ጦር ኃይል በዚያን ዘመን ጎሬላ ፋይት ሲያደርጉ በነበረበት ጊዜ ወገኖቼ ተኩስ ተጀመረ ማለት አስመራ የነበረ ሰው ይነግራችሁ ታውስ ሲጀመር ወሬና ፋይተሮቹ ድንገት መጥተው የሚፈልጉትን ሰው ታርጌት ያደረጉትን ገለው ነጋዴ መስለው ቁንቁላል ዘምቢል ዶሮ ምናምን ይያዙ መጥተው ተኩሰው ነው የሚሉት ቁንታ ነው የሚታጠቁት ፖሊ እንትን ተዋጊ መሆናቸውን አታውቁም። በዘንቢል ነው መሳሪያ የሚይዙት። እና እንደዛ እነሱ አድርገው ሲሄዱ ወታደሩ ከመጣ እዛ አካባቢ ያለውን በሙሉ መረሸን ነው። እና ሰው ሁሉ የተከፈተበት ቦታ የተገኘበት መደበቅ ነው። እና የወንድም ሲነግረኝ ገበያ መካከል እየሄድኩ እያለው በኃይል እግዚአብሔር መንፈስ በውስጥ ይቃትታል። ምንድን ነው ጌታ ሆይ ብዬ ስለው መንፈሴ በዚህ ቦታ ስላሉ ስለ ልጆቼ ይቃትታል አለኛ። ምን ሊሆን ነው ጌታ ሆይ አልኩኛል። ወዲያው ይሄ ነው የማይባል የተኩስ ናዳ ሁሉም በያለበት ሲሸሽ የሆነ ገበያ ቦታ ሱቅ ውስጥ እንዳለን ዘንድ ስገባ ክርስቲያኖቹ ሁሉ እዛ ተሰብስበው ዛሉ። የጌታ ልጆች ሁሉ አብረን ሆነናል። የእግዚአብሔር መንፈስ እኔና እናንተ ጋር በፍቅር የመጣው የኢየሱስ መንፈስ የእግዚአብሔር ልጆች ያደረገን መንፈስ በውስጣችን ሆኖ ይቃትታል። እኛ መጸለይ በአቃተን ነገር ይቃትታል። እኛ መጸለይ እንዳለብን በማናስተውላቸው ነገሮች ሁሉ ይቃትታል። ይህንን ክርስቲያኖች በጣም በአንክሮ መመልከት አለባችሁ። ክርስቲያን ሰው ብቻ አይደለም። ዝም ብሎ ከአንድ የሆነ የቤተ እምነት ትምህርት ጋር ባይኖሮ የተስማማ ሰው ብቻ አይደለም። ክርስቲያን በመንፈስ ቅዱስ የታተመ የጌታ መንፈስ መያዣ ሆኖ የተሰጠው መንፈስ ቅዱስ የእግዚአብሔርን ፍቅር ስጦታ ይዞ በውስጡ የፈሰሰበት ሰው ነው። ይሄ እግዚአብሔር መንፈስ በውስጣችን ገብቶ ስለ እኔና ስለ እናንተ ይማልዳል፣ ስለ ቅዱሳን ይማልዳል። እግዚአብሔር የተመሰገነ ነው። ጌታ ኢየሱስ ክርስቶስ ነው ለዚህ ሁሉ ብቁ ያደረገው። እንደነገርኳችሁ ይህን መንፈስ ለማግኘት ምክንያት የሆነን የኃጢአታችንን በደሙ ያስተሰረየልን እኛን ከእግዚአብሔር ጋር በሞቱ ያስታረቀን ሞቶ የተነሳው በሰማያት ስለ እኛ የሚታየው ኢየሱስ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ስም የተባረከ ይሁን። ውድ ጌታ ልጆች እንደዚህ ያለ ጸጋ ለማግኘት መታደላችን እጅግ በጣም ትልቅ ነገር ነው። የእግዚአብሔር መንፈስ የአብና የወልድ የሕይወት መንፈስ በአብና በወልድ መካከል ያለውን ተላክፎ አብን በወልድ ወልድን በአብ የሚያደርግ መንፈስ እኛ ውስጥ ነው ማለት ትምህርት አይደለም። ፕሊዝ በጌታ ጸጋ ይህን የምታስቡ እግዚአብሔር ይርዳችሁ። የእግዚአብሔር መንፈስ ውስጣችን አለ ማለት እጅግ የከበረ ነገር ነው። እኔ ይህንን አንዳንድ ጊዜ ሳስብ እውነቴን ነው የምነግራችሁ እና አንዳንዴ እንደዚያን ነገር ስነጋገር መኪና ውስጥ ሆኜ ባርኔጣ ካደረግኩኝ አወድቃለሁ። እውነቴን ነው የምነግራችሁ። በጣም የእግዚአብሔር መንፈስ መገኘቱ የእግዚአብሔርን መንፈስ ልብ ማለት በክርስትና ሕይወት ውስጥ እጅግ የከበረ ነው። ከእኛ ጋር ሁልጊዜ ሊኖር እኛን ማደሪያዎቹ አድርጓል። አንድ ጊዜ ከአንድ ወንድም ጋር ከረጅም ዘመን በፊት በሜክሲኮ አካባቢ አብረን እየሄድን እያለን ስለ እንደዚህ ያሉ ነገሮች እየጠየቀኝ እናወራ ነበር። እኔ ልንገራ አልኩት፣ በምድር ላይ አለ ከሚባል ቅዱስ ከሚባል ስፍራ ሁሉ አንድ ክርስቲያን ይበልጣል አልኩት። ለምን? በዚያ ክርስቲያን ውስጥ ማን ይኖራል? ክብር ለእግዚአብሔር። ለብዙ ሰዎች ቅድስና ማለት ካደረው ከመንፈስ ቅዱስ የተነሳ ቤተ መቅደስ መሆናችሁን ብታዩ ለማይረባ ነገር ሰውነታችሁን አሳልፋችሁ አትሰጡ። እዚህ ቤተ ክርስቲያን ዳንስ የሚያደርግ ሰው የለም። እዚህ ቤተ ክርስቲያን ውስጥ ዳንኪራ አታስጨፍሩ። እዚህ ቤተ ክርስቲያን ውስጥ ሰው እንኳን ባይኖር ክፉ ስራ መስራት አትወዱ። ውስጣችሁ ያደረውን የእግዚአብሔርን መንፈስ ብታከብሩት ሰውነታችሁን ታከብራላችሁ፣ የእግዚአብሔር ማደሪያ ነኝ ትላላችሁ። ኬርለስ አትሆኑ። እንደ ዓለማውያኖች እንዳልዳነ ሰው ዝም ብሎ በእግሩና በስጋው እንደሚመላለስ እግዚአብሔርን ልብ እንደማይል ስጋዊ አማኝ አትሆኑ። እግዚአብሔር በውስጥ ያለ ማለት ትልቅ ነገር ነው። በጣም ብዙ ክርስቲያኖች በዚህ ነገር እጅግ ተጠቅመዋል። አንዳንድ ጥቂትም ይረዳቸው ነገር ልንገራቸው። የእግዚአብሔርን መንፈስ በውስጣችሁ ያደረውን የእግዚአብሔርን መንፈስ ልብ ስትሉት፣ ስፍራ ስትሰጡት ትከበራላችሁ። ሰዎች እናንተን ሲያገኙ እግዚአብሔርን እንደሚያገኙት ያህል ነው የሚሰማቸው። ምንድን ነው ይሄ ሰው ይዞ የሚመጣው ይላሉ። ዝም ብሎ ብቻ አትሆኑ እና ሴቶች ከሆናችሁ አትደፈሩ፣ ትከበራላችሁ። በምላሳችን አይደለም ክብር የምናገኘው፣ በልብሳችን አይደለም። የእግዚአብሔር መንፈስ ያደረበት ሰው መሆናችሁን ብታውቁ፣ እግዚአብሔርን ልብ ብትሉት በእናንተ ላይ የእግዚአብሔር ጸጋ በላያችሁ ላይ ይሆናል። እግዚአብሔር ይመስገን። ይህንን ማወቅ ትልቅ ነገር ነው። እኔ ካንተ ጋር ነኝ፣ እኔ ካንተ ጋር ነኝ፣ እኔ ካንተ ጋር ነኝ። በጣም ብዙ ጊዜ እግዚአብሔር ከኛ ጋር ሆኖ ልብ አለ ማለት ኖሮ እያለም አለመጠቀም አለ። ጴጥሮስና ብሎት ጌታ ኢየሱስ በማዕበል ላይ በውሃ ላይ ማዕበል ባለበት ጀልብ ውሃ ላይ ተነስቶ በእግሩ መሄድ ጀምሮ ነበር። ከጌታ ላይ ግን አይኖቹን ሲያነሳ ማዕበሉን አየና ሰጠመ። ምን አለ? ቁልቁል ገባ ውሃ ውስጥ። ጌታ ኢየሱስ ውሃው ላይ ቆሞ ነው ከውሃ ውስጥ ያወጣው። ክብር ለእግዚአብሔር። ልብ በሉ ወገኖች፣ ጌታን ልብ የሚል ሰውና ዝም ብሎ በጅምላ በዶክትሪን የስ በለው ገብቶናል መንፈስ ቅዱስ አለ የሚል ሰው አንድ አይደለም። መንፈስ ቅዱስን ልብ የሚል ሰው ትልቅ ነገር። እግዚአብሔር የተመሰገነ ይሁን። ይህ መንፈስ ቅዱስን ልብ ማለት ማስተዋል። ስራ ቦታችሁ ስትሄዱ ዝም ብሎ ተራ ሰው ብቻ አትሁኑ። እግዚአብሔር ያከበራችሁ በመንፈሱ ያተማችሁ መያዣ አድርጎ መንፈስ ቅዱስን እንደሰጣችሁ ራሳችሁን ብታከብሩ ተራ ሰው አትሆኑ። የተቀበላችሁት ያ የእግዚአብሔር መንፈስ እግዚአብሔር ሊሰን አዳምጡ ወገኖች፣ እግዚአብሔር በእግሩ የረገጠውን ቦታ እንኳን ያስከብራል። አያስከብርም? አለቱን ያስከብራል፣ ድንጋዩን ያስከብራል፣ ተራራውን ያስከብራል። የሲና ተራራ እስከ ዛሬ ድረስ ሰዎች ይጎበኙታል። የሲና ተራራ እስከ ዛሬ ድረስ በሲና ተራራ ነው የምንኖረው ብለው ገዳም ሰርተው እዛ የሚኖሩ ሰዎች አሉ። በርካታ ሰዎች ሕይወታቸው እዛ አልፏል እየኖሩ። እግዚአብሔር መንፈስ ቅዱስ በእናንተ ውስጥ መኖሩን ልምድ ብትሉ ብታስተውሉ፣ ይህንን ስፍራ ብትሰጡት እግዚአብሔር ልዩ ነገር በሕይወታችሁ ሲሰራ ልታዩ ትችላላችሁ። እግዚአብሔር ስም የተባረከ ይሁን። እግዚአብሔር በሕይወታችሁ ትልቅ ነገር የሚሰራው በቃ ከሌላ ቦታ የሚመጣ እንዳይመስላችሁ። ጌታ በመካከል እያለ ልብ ያላሉ ሰዎች ኃይል ከሱ ወጥቶ ውዶ ብሎች የአደም የሚፈሳትን ሴት ነካት። እሷን ሲፈውሳት እግረ መንገዱን የሚያጨናንቁትን ሰዎች አልነካቸው። የእግዚአብሔር ኃይል ኢንቴሊጀንት የሆነ ፓወር፣ መለኮት የሆነ ኃይል፣ በጅምላ ዝም ብሎ እንደ ኤሌክትሪክ አይሄድም። ልብ የሚለው ጋር ብቻ ነው ስፍራና ስፍራ የሚሰራ። ክብር ለእግዚአብሔር። እግዚአብሔርን ኃይል የእግዚአብሔርን መንፈስ ልብ ማለት የታተማችሁበትን የልጅነትን መንፈስ ዝም ብሎ ቸርች በእግራችሁ በመምጣታችሁ አይደለም ክርስቲያን የሆናችሁት። እግዚአብሔር በመንፈሱ አትሟችኋል። በውስጣችሁ ያደረ እግዚአብሔር መንፈስ አለ። የእግዚአብሔር ልጆች ሆናችኋል። ይሄ መንፈስ የመጣው በብዙ ፍቅር የተወደዳችሁበትን የፍቅር መጠን መለኪያው ኢየሱስ ነው። የሞተው ሞት የተቀበለው መከራ በእግዚአብሔር ፊት አሁን ስለ እናንተ ይታያል፣ ስለ እያንዳንዳችን ይታያል። ክብር ለእግዚአብሔር፣ ክብር ለእግዚአብሔር፣ ክብር ለእግዚአብሔር። የእግዚአብሔር ስም ብሩክ። አንገቶቻችንን ዝቅ አድርገን እንጸልያለን። ክብር ለእግዚአብሔር። ክብር ለእግዚአብሔር።